በጎንደር ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በጎንደር ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ችንን እንኳን ለዛሬው ዕለት አደረሰን ይያልን ለእሁዱ ማለት ነው። ሳምንታዊ ፕሮግራማችንን እንደተለመደው እንግዲህ ሰዓቱን ተጠብቀን ጀምረናል። ኢትዮጵያ ድምጽ ሬዲዮ በዛሬው ፕሮግራማችን እንግዲህ የተለያዩ ማስተዋቂያዎችም ይኖሩናል። አንዱን ማስተዋቂያ በተመለከተ የኢትዮጵያ ኮሚኒቲ ለኢትዮጵያኖች ይጠቅማል የሚሉትን ስራዎች መስራት ከጀመሩ ትንሽ ቆየት ብለዋል። በአሁኑ ጊዜ ደግሞ በዛሬው ዕለት ለጊምናዚየ አዲስ ጊምናዚየ ለሚገቡ ወይንም ሃይ ስኩል ነው መሰለኝ ለሚገቡ ተማሪዎች ምክር የሚሰጥ የዚህ ሀገር በዚህ በራሳችን ቋንቋ የሚናገር መናገር የሚችል አንድ የውቀት ባለሙያ ይዘው ይቀርባሉና ወላጆችና ተማሪዎች ጊምናዚየ ለመግባት ዝግጅት ላይ ያሉ ተማሪዎች ይሄንን እንዲከታተሉ ዛሬ በኢትዮጵያ ኮሚኒቲ ስብሰባ ይኖራል፣ ውይይት ይኖራል። ይሄን በተመለከተ ካዘጋጆቹ ጋራ አጠር ያለ ውይይት እናደርጋለን። ከኢትዮጵያ ኮሚኒቲና ይሄን ነገር ካዘጋጆቹ ጋር በበለጠ እንወያያለን። በነገራችን ላይ በሜይ 1 የዓለም ሰራተኞች ቀን ሰላማዊ ሰልፍ አለ።
ያው ላባደሮች ቀን ነው ወዛደሮች።
እንግዲህ እሱን ኢትዮጵያኖች ናቸው በዚህ ምንድነው እሱ አርሶ ላባደር ወዛደር ይያልን እንትን እየቀነጠስን ምን ተጣላኛ ነው። አዎ anyway ይሄ ይኖራል። ይሄን በተመለከተም ደግሞ አንድ አጭር ማስተዋቂያ ይኖረናል። ኢትዮጵያኖች የኢትዮጵያ ሶሻል ዴሞክራቲክ ማህበር የሚባላል እና በየአመቱ እዚህ ሰልፍ ውስጥ እየገቡ የኢትዮጵያን ጥያቄ ሁሉም የራሱን ነው ጥያቄ ይዞ ይሰለፋል። ኢትዮጵያኖችም የራሳቸውን ጥያቄ ምንድነው የሚያንገበግባቸው በአሁን ሰዓት ያንን ይዘው ይሰለፋሉ። ውጤትም አመጣቷል። አንድ ጊዜ ትዝ ይለኛል ለመንግስት ስልጣን የምትወዳደረው በዚያን ጊዜ ማለት ነው ሞና ሳሊን የሶሻል ዴሞክራቲክ ፓርቲ መሪ ነበረች። ልክ የኛን ስታይ ኦሬዲ ነገሩን ታውቃለች። ብዙ ሎቢ ተሰርቶበታል። ብርቱካን ትፈታ ብላ እሷም ንግግር ስታደርግ ለህዝቡ ንግግር ስታደርግ ብርቱካን ሚደክሳ ትፈታ ስትል የተሰማ እንደስታ ትዝ ይለኛልና ምንድነው ለማለት የፈለኩት ኢትዮጵያኖች የሚያንገበግባቸውን ጥያቄ ይዘው በአደባባይ ሲወጡ መልስ ያገኛሉ ካሉበት አከባቢ ያ ተሰሚነት አለው እና በሜይ 1ም እንዲሁ ሰላማዊ ሰልፍ ይደረጋል። እሱን በተመለከተም አጭር ማስተዋቂያ ይኖራል። ከዚህ ውጪ በፕሮግራማችን መግቢያ ላይ ብዙ ጊዜ ወያኔ የፖለቲካ ኃይሉን ይዞ የኢኮኖሚ ጥቅሙን ይበዘብዛል ለሀገሪቱን ይባላል። እንዴት ነው የሚበዘብዙት? እስቲ በምሳሌ ይሄን በተመለከተ ሜቲክ የሚባል አንድ የጀነራሎች ወያኔ ጀነራሎች የሚመሩት ድርጅት አለ።
መከላከያ ኮንስትራክሽን።
አዎ ምንድነው እሱ የብረታ ብረት ኢንጂነሪንግ ኮርፖሬሽንን የሚመሩት የወያኔ ጀነራሎች ናቸው። እንዴት አርገው በሚሊዮን አይደለም መጠንቀቅ አለ ሚሊዮን አይደለም በቢሊየን እንዴት አርገው እንደሚዘርፉ ከአዋዜ ሬዲዮ ባለሳሳት ያገኘነው አንድ እንትን አለ መረጃ አለ። በቢሊየን እንዴት እንደሚዘርፉ ሚሊያርድ ባለው በስዊድኖቹ በቢሊየን እንዴት እንደሚዘርፉ ቢሊየን ዘርፈው ጠፋ ገንዘቡ አይናውጥተው ጠፋ ያሉበታል። እና እሱን እናቀርብላችኋል። እንዴት ነው ያለ መረጃ ዝም ብሎ አይደለም ሰው ኢትዮጵያ ተዘረፈች የሚለው ከነማስረጃው ይሄንን ኢትዮጵያኖች አውቀውት ለሚያደርጉት ምጃ ሁሉ ማስረጃ ሲኖር ጥሩ ነውና ይሄን እናቀርብላችኋለን።
እኔ አመድ እንደውም በዚህ አጋጣሚ ሜቲክ እና የመሳሰሉ እሱን የመሳሰሉ አሉ ኢትዮጵያ ውስጥ ትልልቅ ጡንቻ ያላቸው በኢትዮጵያ መንግስትም ሆነ በነጻ በገለልተኛ ወገን ኦዲት የማይደረጉ ለዘረፋ ሆን ተብሎ የተዘጋጁ ትልልቅ የመንግስት ጨረታዎች ቀደም እንዳልከው በቢሊየን የሚያወጡ የመንግስት ጨረታዎችን ያለ ጨረታ ቅድሚያ እንዲወስዱ የሚደረግበት ሽፋን መንግስትን ለማሳደግ አቅሙን ለማሳደግ በሚል ሽፋን የሚቀመጥ አንድ እንትን ነውና አንተም የምታቀርበው ጽሁፍ ላይ የሚቀርቡ ፋክቶች አሉና አድማጮቻችን ይህንን መረጃ ማግኘታቸው እጅግ በጣም ይጠቅማል። ኢትዮጵያ ውስጥ ምን ያክል ተቋማዊ ዘረፋ በተቋም ደረጃ ምን ያክል ኢትዮጵያ እየተመዘበረች እንደሆነ የሚያሳይ ይበት መንገድ ነው በያስባሉ።
የሚያሳዝነው አሁን ያልከው ቃል ነው ተቃዋም ምንድነው በተቋም ያለ ይሄ የእንትን ዘረፋ ነው ገባ ስቴት ዘረፋ ነው በኢንስቲትዩሽናል ዘረፋ ነው ፈረንጆች እንደሚሉት ኢንስቲትዩትድ የሆነ ዘረፋ ነው። ይሄ አንድ ሰው አጭበርብሮ ምን ብሎ መንግስትንም ሸውዶ ምን ብሎ ብቻ ሳይሆን በፊት ለፊት ኢንስቲትዩትድ የሆነ ኢንስቲትዩሽን የሚዘርፈው ነው። ማንንም የሚጠይቀው የለም ኢንስቲትዩሽናል ዘረፋ ነው። አሁን ለምሳሌ ምንድነው አውሮፓ ውስጥ ስዊድን አንዳንድ ሲከሱ የውጭ ሀገር ዜጎች ዘረኝነት አለ ሲሉ ምንድነው የሚሉት ኢንስቲትዩሽናላይዝድ የሆነ ዘረኝነት ነው በአሰራር ውስጥ ሰርጾ ገብቷል ዘረኝነቱ። ስራ ስትፈልግ በመጀመሪያ ደረጃ ስምህን ያዩና ኢቭን ኳሊፊኬሽኑ ያለ ያስቀሩሃል ይባላል። እኔ እንኳን እስከማቀው አንዳንድ ትልልቅ የመንግስት መስሪያ ቤቶች እንደውም እስከዛ ድረስ ሄደው ስም እንዳይኖር ሁሉ ያለጉበታል ጾታና ስም እንዳይኖር እንትን ማመልከቻ አስተገባ ያ ስም እንዳይና ጾታ እንዳይታወቅ የሚደረግበት ሲስተም አለ። እኔ መስሪያ ቤት እንደዚህ ያለጉ ነበር።
አሁን ቀጣይ ሌሎች ፕሮግራሞቻችን
ስለደረሰ እና የሚቀጥል ደግሞ ምን አለን የባራክ ተወዳጁ የባራክ ብሩክ በረከት መዝናኛ አለ። ባለፈው ሳምንት አላቀረብንም መሰለኝ እና ዛሬ ይዘን እንቀርባለን። ሌላ እንግዲህ አንድ ውይይት ይኖራል አንድ ሁለት ውይይቶች ይኖራሉ ከኢትዮጵያም እየሞከርን ነው እንግዲህ የኢትዮጵያን የስልኩን ነገር መቼም ኢትዮጵያዊ ያውቀዋል ለባለቤቱ መንገር እንዴት ነው የማይሆን ነው ያውቁታልና በተቻለ መጠን እየሞከርን ነው ሌላ ግን አቶ ኦኬሎን የፕሬዝዳንት የነበሩትን
የደቡብ
ቤንሻንጉል የሱን ፕሬዝዳንት በቀጥታ በስልክ ታስረው ነበር
ከዚህ በቀርብ ነው የተፈቱትና ተፈተው ቀጥታ ወደ ኖርዌይ መጥተዋል
ውይይት እናደርጋለን እንግዲህ በዚህ ማከል እንደጀመርከው አይ ዶንት ኖ የትናንትናውን ድካማችንን አይተህ ነው መሰለኝ በብዛት እዛ የነበር ነው እኔም አንተም እዛው ነበር የኢሳት 8ኛው አመት ተከብሯል እና በጣም ደስ የሚል ነበር ቦታው ትንሽ መጥበቧ ነው እንግዲህ ሚዲያ ከተባለ እውነቱን መናገር ያስፈልጋል ቦታው ትንሽ ጠበብ ብላ ነበር ያ ሁሉ ሰው መጥቶ ሁለተኛ ቦታው አስቸጋሪ ቦታ ነበር እውነቱን መናገር መቻል አለብን አልበለዚያ የኛን ወገኖች ብቻ እንትን ትክክል ያልሆነውን አለመናገራችን ዝም ብለን ካለፍን ፌር አይሆንም ኦፍ ኮርስ ችግራችሁ ይገባኛል ቦታ አልተገኘም ነበር በጣም ተሰቃይታችሁ በስንት መገራ በስንት እንትን ያገኛችሁት which appreciable ነው ይደነቃል ግን ለሁለተኛው ይታሰብበት አስቀድሞ ቦታ ይያዝ ኢትዮጵያዊው የለመደው እኛ እኮ ኢትዮጵያኖች በጣም እንትን ነን ይሄ ምንድነው conservative ነን አንድ ነገር ከለመድን በዛች አካባቢ ነው የምንሄደው ይሄ ይታሰብበት ለኢሳት አባ እንትና ባሉት በተረፈ እጅግ በጣም ቆንጆ ነበር እኔ እንግዲህ ድምጽ የተዘክቷል ለዘፈን ነበር ዘፈን በተጠየቁት መሰረት በከዝቡ ግን ያው በዚህ ምክንያት ድምጽ እየተሰለተጋ አይ ሆፕ አንደርስታንድ ያረጉኛል እንዴ በመቃወሜ ግን ወጥቼ በዚህ ድምጽ ልስፈምብል ህፃናት ልጆች ነበሩ እነሱ ሁሉ ይበረግጉብኛል ብዬ ስለፈራው ነው
ያው እስቲ ምንድን ነበር የሚመስለው ድባብ የሚለውንም እንግዲህ በኋላ ላይ መለስ ብለን አንድ ላይ ምን ያው ነበር የሚሆነው አንተንም እንደዚህ ድምጽ እስኪዘጋ ያ ያረገው ምንድን ነበር የነበረው የሚለውን ነገር ባጭሩ ለማየት ምን ሞክርበት ሁኔታ ነው እንግዲህ የሚኖረው ካድማጆች አድጋም ያው ካቀም በላይ በሆነ ጉዳይ መታደም ያልቻሉ ሰዎች ምንድን ነው የነበረው የሚለውን ለእንግዲህ ደጋፊዎችም ወደፊትም እንግዲህ ይሄንን እንደዚህ አይነት ነፃ ሚዲያዎች እንዲያድጉ ሀገራችን ውስጥ እያንዳንዱ ኢትዮጵያዊ በሐሳቡን በነፃ የመግለጽና ያለ ገደብ መረጃ የማግኘት ተፈጥሯዊ መብቱ እንዲጠበቅለት የኢትዮጵያ ድምጽ ሬዲዮን ጨምሮ እንደ ኢሳት ያሉ ትልልቅ ሚዲያዎችን መደገፍ የሚችልበት ስሜት እንዴት መፍጠር ይቻላል ሚሎንም በኋላ ላይ እናያለን የነበሩ ያሉ በአቅም ካቅም በላይ በሁኔታ ያልመጡ ወንድሞቻችን አሉ ያላሰቡበትም አሉ ሰርተው መረጃውን እንዲያስቡበትም እንድነበረ ሚሎን አላማውንም በትንሹ ምናይበት ሁኔታ ነው የሚኖረው የዜና ፕሮግራማችን እንድትጠብቀ ነው
እንግዲህ በአንተ ይሄን የትናንትናውን ድካማችንን አይተህ ሊሆን ይችላል በዛ ቦታ ላይ የተገኙትንም ወገኖች ድካማ አይተህ ሊሆን ይችላል ለስለስ ባለ ሙዚቃ ጀምራልና ካልጋቸው አድማጮቻችን ረጋ ብለው ቀስቀስ ብለው ከንቅልፋቸው እንዲነቁ እስቲችን ሙዚቃ የጀመርካትን ቀጥልልን በመቀጠል ደግሞ ሜቲክ ለደን መመንጠሪያ የተከፈለውን 2 ቢሊዮን ብር ጠፍቶበታል በሚል ርዕስ ያገኘነውን ጽሑፍ እናሰማቸዋለን። ክስተቱ የቀድሞ የህውሃት ታጋዮችን አስቆጥቷል። ዋዜማ ሬዲዮ የብረታብረት ኢንጂነሪንግ ኮርፖሬሽን የህዳሴው ግድቡ ውሃ የሚተኛበትን ሰፊ ቦታ ከደን ነጻ እንዲያደርግ 2 ቢሊዮን ብር ከኢትዮጵያ ኤሌክትሪክ ኮርፖሬሽን የተሰጠው ከአመታት በፊት ነበር። አሁን ግን ገንዘቡ ሳይባክንብኝ አልቀረም ይያለ ነው። ይህ ገንዘብ የተከፈለው ከመንግስት አሰራር ውጭ ያለምንም መደበኛ ውል ስራው ተሰርቶ እንደተፈጸመ ተደርጎ 100 እጅ ክፍያን በመፈጸም ነው። ሜቲክ ገንዘቡን ከተቀበለ በኋላ ግን ስራው መስተጓጎል ገጥሞታል። ገንዘቡን ጠፍቶበታል። ፕሮጀክቱ የሚጠይቀው የሰው ኃይል እጅግ ሰፊ ከመሆኑ የተነሳ በዘመናዊ ቴክኖሎጂ በታገዘ ሁኔታ መሰራት ቢኖርበትም ሜቲክ በወቅቱ ያዘጋጀውን ጨረታ በመሰረዝ የቀድሞው የህውሃት ታጋዮች መቋቋሚያ እንዲሆናቸው በሚል ስራውን ያለ ጨረታ አሳልፎ ለወያኔ ታጋዮች ገንዘቡን ስራውን ሰጥቷቸው ነበር። ሆኖም የወያኔ ነባር ታጋዮች ለተሰጠው እድል አመስግነው ስራውን በወቅቱ የተረከቡ ቢሆንም የስራውን ስፋት ከግምት በማስገባት ለሌላ ሶስተኛ አካል ወይም ሰብ ኮንትራክተር መስጠት እንዳለባቸው ከስምምነት ደርሰው ነበር። በዚህም መሰረት በግምት ከአዲስ አበባ እስከ ዝዋይ ያክላል የሚባለውን ይሄንን ሰፊ በደን የተሸፈነ ቦታ መመንጠር የሚችሉ በሺ ለሚቆጠሩ የተደራጁ ወጣቶች ስራውን በስምምነት የጥንት የውሃት ተዋጊዎች አሳልፈው ሰጥተዋል። ስምምነቱም ወጣቶቹ እንዴትም ብለው ምንጠራውን በብቃት እንዲወጡና ክፍያ ሲፈጸም ግን 70% ለነባር ታጋዮች እንዲያካፍሉ የሚል ነው። ይታያችሁ ስራውን የሚሰሩት የተደራጁት ወጣቶች ናቸው። 70% ገቢውን ግን የሚሰጡት ለህውሃት ታጋዮች ነው። ይህን ስምምነት ተከትሎ በሺ የሚቆጠሩና ራሳቸውን በ72 ማህበራት ያደራጁ ወጣቶች ወደ ቤኒሻንጉል ጉምዝ ክልል ዘምተው ነበር። 100 ሚሊዮን ብር ለስራ ማስኬጃ ቅድሚያ ክፍያ የተቀበሉት እነዚህ ወጣቶች በከፍተኛ ሞራልና ተስፋ ወደ ስራው ስፍራው በመዝመት ከአጎራባች አካባቢዎችና በተለይም ከጎጃም የጉልበት ሰራተኞችን በገፍ በመመልመል የዛፍ ቆረጣውን ስራ ጀምረውት ነበር። በባህላዊ መንገድ ዛፎቹን መመንጠር የጀመርነው ዘመናዊ መጋዞች ከአየር ንብረቱ ጋር ስላልተጣጣሙልን ነው ይላሉ በዚህ ስራ ተሰማርተው ከነበሩ ማህበራት ያንዱ አስተናባሪ ለዋዜማ ሲናገር። እውነት ለመናገር የገንዘቡን ትልቅነት እንጂ የስራው ስፋት ሳንረዳ ነበር የገባንበት የሚለው ይህ ወጣት በእድሜ ልክ የማያገኙትን ገንዘብ ለማግኘት ሲሉ ውሎና አዳራችንን ጫካ ውስጥ በቀለሷቸው ድንኳኖች ለማድረግ ተገደው ነበር ያስታውሳል። 1500 ኪሎ ሜትር ስኩዌር እንደሚሸፍን የሚነገረው ይህ ደን ግድቡ ካለበት ወደ ኋላ በትንሹ 200 ኪሎ ሜትር ይሸሻል። በስድስት ወር ብቻ 56000 ሄክታር ደን ጨፍጭፈን ከጨረስን በኋላ በስምምነታችን መሰረት ሁለተኛ ዙር ክፍያ ስንጠይቅ አትቸኩሉ ተባለን የሚለው ይህ ወጣት የመጀመሪያ ክፍያውን በዋናነት ለቁሳቁስ መግዣና ለዕለት ቀለብ ስለዋል ነው ሁለተኛውን ክፍያ በጉጉት ለመጠበቅ ተገደደ ነበር ይላል። ቀላል ስራ አልነበረም። 12000 የጉልበት ሰራተኞች ተሳትፈውበታል። ዛፎቹን ለመገንደስ ትልልቅ መጋዞች ሊቋቋሙት ባለመቻላቸው በሺ የሚቆጠሩ መጥረቢያዎች ከተገዙ በኋላ በሰው ጉልበት ነበር ስራው ያስራውን ያሰራ ነው። 12000 የጉልበት ሰራተኞች ቁርስ፣ ምሳና አራት እንዲሁም የበረሃ ድንኳን ማቅረብ፣ ህክምና፣ ሌሎች ፋሲሊቲዎችን መስጠት የኛ ድርሻ ነበር። በዚህ አስቸጋሪ ሂደት ሰዎች ሞተውብናል። እባብን ደፋቸው የጉልበት ሰራተኞች ወንዝ ወሰዳቸው ዛፍ ቆራጮች አሉ ሲል ፈተናው እንዴት አስቸጋሪ እንደነበር ለዋዜማ ተናግሯል። ቃል የተገባልን ክፍያ በጣም ሲዘገይብን ግን እኛን ከቀጠሩን ታጋዮች ጋር ሆነን ከፍተኛ ባለስልጣናትን በደብዳቤና በአካል መጠየቅ ጀመርን ሲል ሂደቱን ያስረዳል። በመጨረሻም ከጀነራል ክንፈ ጋር ቀጠሮ ተያዘልን ተይዞልን መነጋገር ስንጀምር ገንዘቡ ለሌላ አጣራፊ ነገር ውሎ ሊሆን ስለሚችል ያንን ስካጣራ እናንተ ስራችሁን ቀጥሉ እንዳሏቸው ጀነራሉ ይናገራል። ወጣቱ ስራችንን ምን ይዘን እንደምንቀጥል አልገባንም ነበር ይላል ይሄው ወጣት። ከዚያ በኋላ በነበሩ ተከታታይ ስብሰባዎች ግን ነገሮች እየተበላሹ እንደመጡና ነባር ታጋዮችና ጀነራሉ ሊግባቡ አለመቻላቸውን ያብራራል። ለዚህ ስራ ተብሎ 2 ቢሊዮን ብር ለሜቲክ እንደተከፈለው እናውቅ ነበር። ብሩ ግን ሳይባክንባቸው እንዳልቀረም የሚለው ይሄው ወጣት ምክንያቱም የሜቲክ ሰዎች ሲነግሩን ብሩ እኮ የለም ከየት ነው የሚከፈላችሁ ይሉን ነበር። እኛ ግን አላመናቸውም ነበር ይላል። እንዲህ አይነት ትልቅ ብር ባከነ ሲባል ለማመን አስቸጋሪ ነበር። ነገሮች እየተካረሩ እንደመጡ ሳስረዳም እኔ ማህበሩን በመወከል አልፎ አልፎ ስብሰባዎቹ ላይ ገኝ ነበር። በትግርኛ ኃይለ ቃል ሲለዋወጡ እንሰማለን። በተለይም ባንድ ወቅት የጀነራሉ የቅርብ ቤተሰብ ነው የሚባል የቀድሞ ታጋይ የእድል ጉዳይ ሆኖ ነው አንተ እዚህ ወንበር ላይ እኔ ዊልቸር ላይ የተቀመጥ ነው ብሏቸው ስብሰባ ረግጦ እንደወጣ አልተመለሰም ይላል። ጀነራሉም ከዚያ በኋላ ስሜታዊ በመሆን ይህ አገራዊ ፕሮጀክት ነው፣ ገንዘብ ገንዘብ አትበሉ፣ እኛ ጨረታ ማውጣት አቅቶን አይደለም፣ እናንተን እናግዝ ብለን ነው የሰጠናችሁ ሲሉ መናገራቸውን ያብራራሉ ወጣቶቹ። በጀነራሉ ተስፋ የቆረጡት ታጋዮች ፖስታ ቤት ቅጥር ግቢ ወደሚገኘው የዶክተር ደብረ ጽዮን ቢሮ በቀጥታ በመግባት መፍትሄ እንዲፈልጉላቸው ሲጠይቀዋቸው ክንፈን አናግረው እኔ ራሴ መልስ ይጀላችሁ እመጣለሁ፣ በጭራሽ አታስቡ ብለው በእርግጠኛነት መልሰዋቸው ነበር ይላል። ሆኖም ዶክተሩ ቃላቸውን ባለመጠበቃቸው የኛ ተወካዮች አቶ አስመላሽ ጋር በመሄድ እንዲያሽማግሏቸው ተማጽነው ይህም ውጤት ሳያገኝ ቀርቷል። ይህን የሰሙት ጄኔራሉ የእኛን ተወካዮቹን ለመጨረሻ ጊዜ አስጠርተው ስማችንን በየቢሮው እየሄዳችሁ ታጠፋላችሁ፣ ነገሩን በልህ ለመጨረስ ካሰባችሁ እኛን ብሳልን በማለት እንዳስፈራሯቸው ይናገራል። ከዚህ የተራዘመ ሂደት በኋላ ብዙዎቹ ተስፋ ቆርጠው ነገሩን እርግፍ አድርገው የተው ሲሆን 12 የሚሆኑ ማህበራት ግን እውቅ ጠበቆችን በመያዝ ፍርድ ቤት ክስ መመስረታቸውን ይሄው ወጣት ይናገራል። ሌሎች ማህበራት መክሰስ ያልፈለጉት በሌላ ሳይሆን ፍርሃት ስላደረባቸው ነው ይላል። ሜቲክን ከሰን የት እንደርሳለን ያሉ ነበሩ። የመጣው ይምጣ ብለው የከሰሱም ነበሩ ይላል። ወደ ፍርድ ቤት ከሄዱት ማህበራት የተወሰኑት ጉዳዩን እንዲይዙላቸው እውቅ ጠበቆችን መቅጠራቸውንና ከዚህም መሃል የገቢዎችና ጉምሩክ ባለሥልጣን የአቃቤ ሕግ ዋና ዳይሬክተር የነበሩት አቶ እሸቱ ወልደ ሰማያት እና ቀድሞ በከፍተኛ ፍርድ ቤት ዳኛ የነበሩትም ይገኙበታል ይላል። ሆኖም የፍርድ ሂደቱ ከሁለት ዓመት በላይ የወሰደ ሲሆን ዳኞች ጉዳዩ ያሰጋቸው ነው መሰለኝ ቶሎ ቶሎ ይለዋወጡ ነበር ብሏል። አንዱ በፍርድ ቤት ጉዳዩን አከራካሪ ያደረገው ለማህበራቱ መከፈል ያለበት የምንጣሮ ሥራ የቦታ ስፋት መለካት ያለበት በጂፒኤስ ነው ወይስ በሜትር የሚለው ሲሆን ሜቲክ በጂፒኤስ ይለካልኝ ሲል ማህበራቱ በሜትር ነው መለካት ያለበት የተስማማነው በዚሁ መንገድ ነው ብለው ተከራክረዋል። ምክንያታቸውን ሲያስረዱ የመሬቱ አቀማመጥ ወጣ ገባ ስለሚበዛው በጂፒኤስ ቦታውን ለመለካት አካባቢው ጠፍጣፋና ሜዳማ እንደሆነ ታሳቢ እንደሚያደርግና የምንጣሮውን ልፋት ግምት ውስጥ የማይከት ያደርገዋል ባይ ናቸው። በዚህ ጉዳይ ላይ የመጀመሪያው አዳኛ የኢትዮጵያ ካርታ ስራዎች ድርጅት ሞያዊ አስተያየት እንዲልክ በማዘዛቸው የከሳሽ ጠበቆች ቦታው በሜትር መለካት እንዳለበት የሚያስረዳ ደብዳቤ ከዚሁ መስሪያ ቤት አምጥተው ለውሳኔ ቀጠሮ ሊሰጥ ሲል የሜቲክ ጠበቆች ከተመሳሳይ መስሪያ ቤት ቦታው በጂፒኤስ መለካት እንዳለበት የሚያስረዳ ሌላ ተጻራሪ ደብዳቤ አጽፈው በማምጣት መቻላቸው ፍርድ ቤቱን አስገርሟል። ሁለቱም ደብዳቤዎች የተፈረመባቸው በተመሳሳይ ሰው መሆኑም ሌላ አግራሞትን ፈጥሯል። ችሎቱን የምታስችለው ዳኛ በጉዳዩ በመደመም ችሎቱን ድንገት በትና የወጣች ሲሆን ከዚህ ዕለት ጀምሮም ችሎቱን የሚያስችሉት ዳኛ መቀየራቸው ተነግሯል። ዳኛዋ ከዚህ ውሳኔ ያደረሳቸው ምናልባት ቀደም ብለው የሜቲክ ኃላፊዎች መጥተው እንዲመሰክሩ የሚለው ትዛዝ ሊከበርላቸው ስላልቻለ ሊሆን ይችላል። እኚህ ዳኛ ለማህበራቱ የሚያደላ ውሳኔ ሊወስኑ ይችላሉ በሚል ለውሳኔ ቀጠሮ ከመስጠታቸውም ቀደም ብሎ የሜቲክ ጠበቆች የኛ ሰራተኞች ጉዳይ የሚታየው በጦር ፍርድ ቤት ነው የሚል ነገር ለችሎቱ ማሰማታቸው ዳኛውን ሳይስቀይማቸው እንዳልቀረም ይገመታል። ሜቲክ በኮንትራክት ለሚሰጣቸው ስራዎች በጊዜውና ተገቢውን ክፍያ መክፈል ባለመቻሉ ተደጋጋሚ ቅሬታዎች ይቀርቡበታል። ከዚህ ቀደም በአዲስ አበባ በስተምዕራብ በ600 ኪሎ ሜትር በኦሮሚያ ክልል ኢሉ አባቦራ ያዩ ወረዳ የድንጋይ ከሰል ያወጣ መሸጡ የህዝብ ቅሬታን በመፍጠሩ በተወካዮች ምክር ቤት ጥያቄን አስነስቶ ነበር። በሌላ ዜና የብረታ ብረት ኢንጂነሪንግ ኮርፖሬሽንን መስርተው ለ8 ዓመታት ያስተዳደሩት ሜጀር ጀነራል ክንፈ ዳኘው ሰሞኑን የሥራ መልቀቂያ ማስገባታቸውን ሳምንታዊ የቢዝነስ ጋዜጣ ፎርቹን ዘግቧል።
Olha, não afeta, calma sua imagem. የስዋት ክብር እግዚአብሔር መጽሐፍ ላይ ፍራሽ አዳሽ ተሰኞን የዛሬ 43 ዓመት በፊት የተጻፈው አጭር ልቦለድ ነው። ከፕሮግራሞቻችን ጋር እንደተለመደው አብራችሁ እንድትሆኑ እየጋበዝን ወደ ፕሮግራማችን እናልፋለን። ፍራሽ አዳሽ አቶ ወንዳ ፍራሽ እኚህ ፍራሽ አዳሽ የዋዛ ሰው እንዳይመስሏችሁ። ጠቢቡ ሰለሞን ከጥበቡ ቆንጥሮ የሰጣቸው ሰው ናቸው። አሁን የልጃቸው አዝብጤ ከነሱም አዝብጤ በአምስት ዓመቱ የአንድ ሙሉ ሰራተኛ ስራ ሲሰራላቸው ይውላል። የኔታ ትምህርት የለም ያሉለታ እንግዲህ በፍራሽ ስራና አደሳ የሚኖሩ እንደሚያውቁት ሁሉ ትራሱን ጥጥሞልተው ጠቅጥቀው ከሰፉት በኋላ ሲያዩት ጠማማ ኳስ እንጂ ትራስ አይመስልም። በስንትና ስንት ትግል በስንትና ስንት ጉጢ ጥፊና ልዩ ልዩ ክርን መሳይ ጉሸማ ነው ልክ የሚገባ ትራስ የሚሆነው። ታዲያ አዝብጤን መንገድ እየጠበቀ የሚመታው ተለቅ ያለ ልጅ አለ መኮንን የሚሉት። አቶ ወንዳ ፍራሽን ያውቃሉ። ስለዚህ ትራስ ጠማማ ኳስ በሚመስልበት ሰዓት አዝብጤን ይጠሩትና እንደሚከተለው የወንድ ልጅ ወግ ያስተምሩታል በጥበባቸው። ቀኝ እጁን ለቀማ አርገው ይዙና አንተ ማን ይሉታል በሚያስፈራ ድምጽ። እኔ አዝብጤ ይላቸዋል ሳይፈራ እጁን እየጨበጠ ግን ለማምለጥ ሳይቃጣ። አዝብጤማ ሲሉት እንደ ነጎድጓድ ጩኸት አዝብጤ ወንዳ ፍራሽ ብሎ ያመልጣቸውና ቡጢ እንደጨበጠ በነብር መሳይ አይን ይመለከታቸዋል። ወንዳ ፍራሽ ፍራሽ አዳሽ እንዴታ ያ ጀግና ያ ሰርቶ የሚበላው አሁንና ወነተ አዝብጤ ወንዳ ፍራሽ ፍራሽ አዳሽ ኮንክ ይሉታል ትራሱን እያሳዩት። ይኸውና መጸኛው መኮንን ትንንሽ ልጆችን እየደበደበ ያስለቅሳል። መጫወቻቸውን ይነጥቃል። ካሳ ደብድበው ቀጣው ይህንን አመፀኛ የት የት እንደሚመታ ታውቅ የለ?
አውቃለሁ።
በል እንግዲህ ስራውን አሳየው።
አንተ ልጆች ለምን ትመታለ?
ይለዋል ትራሱን። ትራሱም ዝም።
ይኸውልህ እንግዲህ ማን አለብኝ ብሎ በቁራት ዝም ብሎ ያኛል አባባ
አዝምጤው የዘሎ በጉልበቱ ትራሱ ላይ አርፍና በጉት እየደበደበ
ወል ተናገር
ይለዋል
ዘማልክን ካቅበሽ
እያለ ስንትና ስንት ቡጢና ከርን ሲያወርድበት አቶ ወንዳ ፍራሽ ሌላ ትራስ መሙላት መጠቅጠቅ ይጀምራሉ አዝብጤ ትራሱን እያገላበጠ ወዶ እስኪጠላ አደብድብ ካረገው በኋላ አቶ ወንዳ ፍራሽ በቃው መሰለኝ እንግዲህስ ሁለተኛ ደፍሮ አይማታ ሲሉት
ሁለተኛ ትማታለ ሁለተኛ ሽንኩራት ነጥቃለ ይለመዳል ሁለተኛ ፈሪ ብለህ ተሳደባለ ተሳደባለ
እያለ ምራቂ ቡጢና ከርን ካወረደበት በኋላ በቃ አይለምደውም አታይም ያ ያሳበጠው ኩራቱ እንደለቀቀው ይላሉ አባትየው በቃ በቃ ይበቃዋል አረ በገላጋይ በሽማግሌ ተውጉት እባክዎ እያሉ በብዙ ልመና ይገላግሉታል ትራሱ አሁንም አጠማ ማኳስ አይደለ መኮንን አይደለ ትራስ ነው ዳውላ ሊሆን ምንም አልቀረው አድፉን ትራስ በቡላ ከር እየሰፉ ያውንም ሰፋው ደሞ ማን ይመስላል ይሉታል አቶ እንዳፍራሽ
ማማን ነው
ጭራቅ ነው ክፉ ኃይለኛ ጭራቅ በስንትና ስንት ልጅ የበላ የታዲያ ይዞ ወጥ ያፈረ ማስጋጥ
አፈር አስግጣለሁ ቶሎ ጨርሰው
ተው 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 ይበላል
አረ እሱ ይበላኝ እኔ ደግሞ ዘልዬ ሁዱ ላይ ቁጭ አይኑን እሽት በሽንኩርት እሽት ማየት ሲያቅተው በጉጠት ጉጥጥ እውር ሲሆን በሾኬ ጥልፍ ሲወድቅ እርግጥ በጭቃ እግሬ እርግጥ ከዛ በመዶሻ አፍንጫውን በእሳት ጸጉሩን ደግሞ ጸጉር ሲቃጥል ይሸታል አይደል አባባ
አሁን ግን ማቃጠል አያስፈልግም አየህ እዛት መጥፎ ነው አቃጥል የተባለውን ትቶ ያልተባለውን ያቃጥላል መደብደብ ነው የሚሻለው
እደበድበዋለሁ ደግሞ ከፈለገ እንደ ወረቀት ወጫጭቀዋለሁ ብትሽሽ አድርጌ ስወረውረው ነፍሱ ደግሞ ወስዶ ጭቃ ውስጥ ጭምር ሰዎች ደግሞ ሲያልፉ በእግራቸው ጨፍልቅልቅ ጨፍልቅልቅ ያደርጉታል እንደማማ ዘማንሽ ጫጩት
ይላሉ አቶ ወንዳ
አሁና እማማ ዘማንሽ እኔን ይጨፈልቁኝ እንደ ጫጩቷ ጭጭ ያረጉኛል
ምን ነው
እንደዚህ ጫጩት ነው ጨፍልቄ ጭጭ ማረጋሉኝ ይችላሉ ሊጨፈልቁኝ
አረ ሊጨፈልቁኝ እንደ ጫጩት እኔ ደግሞ በቢላ እግራቸውን ቁርጥ እጃቸውን ቁርጥ አረግላሉ ያባት
እኔም ጣታቸውን ቁርጥ ደግሞ አፍንጫቸውን ጉምጥ ምላሳቸውን ካፋቸው አውጥቼ ቁርጥ ደግሞ እንጥላቸውን ቁርጥ አባባ
ወይ አሉት አቶ ወንዳ ፍራሽ ሰብተው ኩሩን ባጥረው በጥርሳቸው እየበጠሱ
የማማ ዝማንሽ እንጥል ይህን ያክላል
እኔ እንጃላቸው እኚውልህ እንደ ጫጩት ጨፍልቃቸው አዝብጤ ወንዳ ፍራሽ ማማ ዘማነሽን እያገላበጠ በሙጢ በክርን ሲደበድብ አቶ ወንዳ ፍራሽ ወደ ፍራሽ ስራቸው ተመለ አሽ ወደ ፍራሽ ስራቸው ተመለሱ ይችን ጥያቄ እየመረመሩ እቺ አሁን የምሰፋት ፍራሽ ስንት ነገር ልታይ ልትሸከም ይሆን አዝብጤ የሚመታት ትራስ ስንት ነገር ልትሰማ ይሆን አቶ እንዳፍራሽን ያሰላሰሉ አይናቸውን ወደ ሰማይ አቀኑ። አሁን ከሁሉም በላይ ያለ ሰማይ ነው። ከሰማይ በታች ያለው አሮጌ ቆርቆሮ፣ ከቆርቆሮ በታች ኮርኒስ፣ ከኮርኒስ በታች አልጋ፣ ከአልጋ በላይ ፍራሽ፣ ከፍራሽ በላይ ሹክሹክታ ነው። ከሹክሹክታ ውስጥ ሚስጥር ነው፣ ሁሉም ሚስጥር አሉ አቶ ወንዳ ፍራሽ በጥበባቸው የሰፉትን ያንን ፍራሽ። ፍራሽ ለመጋደም፣ ፍራሽ ለሹክሹክታ፣ ፍራሽ ለእንቅልፍ፣ ፍራሽ ለህልም። 1967 ዓመተ ምህረት ስብሐት ለአብ ገብረ እግዚአብሔር። የተከበራችሁ የእሁድ ጨዋታ ፕሮግራም አድማጮች፣ የዛሬ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ከቀሪው የኢትዮጵያ ድምፅ ሬዲዮ ፕሮግራሞች ጋር አብራችሁን እንድትቆዩ እየጠየቅን የዛሬውን ፕሮግራም በዚሁ አጠናቀናል። በሌላ ፕሮግራም ሳምንት እስከምንገናኝ ድረስ መልካም ሳምንት።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጠዋቱ 4 ሰዓት እንደ ኢትዮጵያኖች አቆጣጠር እስከ 6 ሰዓት ድረስ የሚያስተላልፈውን ፕሮግራም እንግዲህ እንደቀጠለ ነው። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በዛሬው ዕለት በኢትዮጵያ ኮሚኒቲ ወርበሪ በሚገኘው የኢትዮጵያ ወጣቶችን ሊረዳ የሚችል በተለይ ወደ ጊምናዚየም ሊገቡ በዝግጅት ላይ ያሉ ወጣቶችን ለመርዳት ምን አይነት ምክር እንደሚያስፈልጋቸው፣ ምን አይነት ትምህርት እንደሚያስፈልጋቸው ለመመካከር ወላጆችና ወጣቶችን ተጋብዘዋል። በዛ ቦታ ላይ እንግዲህ አንድ ባለሙያ በዚህ ስራ ላይ ተሰማርቶ የሚኖሩ ባለሙያ ይገኛሉ። ይህን በተመለከተ እንግዲህ የኮሚኒቲው ስራ አስኪያጅ ከሆኑት አንዱ ከዶክተር እንዳለ ጋር ውይይት እናደርጋለን። ጤና ይስጥልኝ ዶክተር እንዳለ፣ ይሰማል? በመጀመሪያ ደረጃ
አዎ ይሰማኛል። ጤና ይስጥልኝ።
እንዴት ነው የተቀደሰ ሐሳብ? በዚያ ባለፈው አመትም ስራ ላይ አውላችሁ ነበር፣ አሁንም እንዳሰባችሁ ሰምቻለሁ። እና ይሄን ጉዳይ በተመለከተ ያዘጋጀው ማን ነው? ከማን ጋር ተባብራችሁ ያዘጋጃችሁት? ምንድነውስ ጉዳዩ? ጥቅሙስ ምንድነው?
የተባብረን ያዘጋጀ ነው አቶ ስዩም ጋር ነው። እና ምንድነው እንዲያውም እነሱ ናቸው በዋናነት ይሄንን ያዘጋጁት። እኔ በአንዳንድ ነገር ተባበርናቸው እና በዋናነት ስዩም ናቸው አቶ ስዩም። ምንድነው
አላማው? ምንድነው የጋበዛችሁት? ምንድነው የሚደረገው?
አዎ አላማው ምንድነው? አሁን 9ኛ ክፍል ያሉ ተማሪዎች እንዲሁም 8ኛ ክፍል ያሉትን ያው ለወደፊቱ ስለሚረዳቸው እና ወላጆችን ነው የጋበዝነው። 9ኞች በዚህ አመት ይጨርሱና የመጀመሪያ ደረጃ ጨርሰው ወደ ጂምናዚየም ይገባሉ። እና ወደ ጂምናዚየም በሚገቡበት ጊዜ የሚገቡበትን የትምህርት መስክ ወይም ደግሞ የሙያ መስክ መምረጥ ያስቸግራል። እና አንዳንድ ጊዜ ተማሪዎች ወይ በጓደኞቻቸው ተመርተው ወይም ደግሞ በወላጆችም ጫና ሊሆን ይችላል ከአቅማቸው በላይ የሆነ ወይም ደግሞ ዙም የማይፈልጉት መስክ ይገቡና በኋላ ይሰነካከልባቸዋልና ዩኒቨርሲቲም የሚገቡበትን ጊዜ አላግ እንዲው በከንቱ ያረዝምባቸዋልና ይሄ እንዳይሆን እንዲጠነቀቁ ባለሙያ ከስቶክሆልም ዩኒቨርሲቲ ስቱድቬግ ሌደር የሆነ ሰው አቶ ዳንኤል ይባላል እና ሙያው ነው ልጆችን ጋይድ ማድረግ ይመጣሉ። የዛሬ ሳምንት እሁድ በሎካላችን ይገኛሉ ከ14 ሰዓት እስከ 16 ሰዓት እና በዚህ ጊዜ ውስጥ ምንድነው ተማሪዎች እንዴት መምረጥ እንዳለባቸው ምን ምን ጉዳዮችን ቁጥር ውስጥ መጨመር እንዳለባቸው እና በፍላጎታቸው ላይ ብቻ እና ችሎታቸው ላይ ብቻ ተመርኩዘው መምረጥ እንዳለባቸው ሰፊ ማብራሪያ ይሰጣሉ። ሰውየው ባለሙያ ናቸው እና በአማርኛ ይናገራሉ እና ትልቅ ጥቅሜታ ያገኛሉ ብለን ነው የምናስበው ተማሪዎቹ። እና ማንኛውንም ጥያቄ ሊያቀርቡ ይችላሉ እና እሳቸው ለማንኛውም ጥያቄ መልስ የሚችሉ መስጠት የሚችሉ ሰው ናቸው። እና ይሄ ምንድነው እንድትጠነቀቁ ማለት ነው። በኋላ ነገሮች ከመሰነካከሉ ተጠንቅቀው እንዲመርጡና ትምርታቸው ዋጓቡ እንዲከናወንላቸው ለመርዳት ያህል ነው። እና እስከ ሜ 15 ድረስ የምርጫ እንትናቸውን ማስተካከል ይችላሉ። ሜ 15 ድረስ የተሳሳተ ወይም ደግሞ ያልመሰላቸው መስክ መርጠው ከሆነ እስከ ሜ 15 ድረስ ማስተካከል ይችላሉ።
ኦኬ ዶክተር እንዳለ እኔ የተሳሳተ ማስረጃ ሰጥቻለሁ መሰለኝ በሚቀጥለው ሳምንት ያልክ መሰለኝ።
የሚቀጥለው ሳምንት ነው እኛ እንትን የምንለው መረጃ የሚሰጣቸው እሁድ የሚቀጥለው ሳምንት
በኢትዮጵያ ኮሚኒቲ የሚቀጥለው ሳምንት ነው። በዛሬው ዕለት ብየ ነበርና አድማጮች የሚቀጥለው ሳምንት መሆኑ ይሄው እንግዲህ በቀጥታ ሰምታችኋል። በሚቀጥለው ሳምንት እሁድ ነው ይሄ ነገር በኢትዮጵያ ኮሚኒቲ የሚደረገው። ባለፈው አመትም ይሄንን አይነት ጥሩ መግለጫ ሰጥቶ ነበር አስተውሳለሁ እኔም ነበርኩ። ግን ትንሽ ምንድነው ሰዎች ዘግይተው መጥተው ነበርና ሲጀመር አልነበሩም። ይሄን ነገር ከተጀመረ በኋላ የመጡም አንዳንድ ኢንፎርሜሽን ያመልጣቸዋል። እንዲህ አይነቱ ነገር በጊዜም እንዲገኙ ማድረግ የሚቻል ቢሆን ምንድነው ማለት የምትችሉት ለወላጆችም ለወጣቶቹም በሰዓቱ እንዲገኙና ኢንፎርሜሽኑ እንዳያመልጣቸው?
አዎ በጣም ይሄ በጣም ወሳኝ ነው። የሚመጡት እንግዳ በሰዓት መጥተው በሰዓት ይሄዳሉ። ስለዚህ በዚህ በተባለው ሲሆን በትክክል በ14 ሰዓት መገኘት እስከ 16 ሰዓት ነው ድሉን የሰጡን እና ይሄ በቂ ጊዜ ነው ብለን እንገምታለን። ስለዚህ በጊዜ መጣ ሰው በቂ መረጃ ይዞ ይሄዳል ማለት ነው እና ሰዓት ቢከበር በጣም ደስ ይለናል።
አደረጋችሁት ምን አይነት ፊድባክ አገኛችሁበት?
እንግዲህ
ይሄንን ወጣቶቹ ይሄ ነገር በጣም ጥሩ ነው። ምክንያቱም እኔ እስከሚገባኝ በጓደኛም ግፊት ይሁን በወላጅም ፍላጎት ይሁን ለምሳሌ አንዳንድ ወላጆች የኔ ልጅ ዶክተር ነው መሆን ያለበት የኔ ልጅ ኢንጂነር ነው መሆን ያለበት ይሉና ልጁ የሌለውን ተሰጦ ወይንም ፍላጎት ወይንም የሌለውን የትምህርት ፍቅር አይነት ፍቅር አስገድደው ያስገቡትና በማይወደው ነገር ቀጥል ማለት ከባድ ነው። ሁሉም ምንድነው አንድ አርቲስት ነበረች ልጆኝ ደስ የሚለኝ ሰው ከተሰማራ እንደ ፍላግ እንደ የፍስሜቱ በዋለበት ሜዳ አይቀርም ማፍራቱ ምትል አንድ አርቲስት ነበረችና ወጣቶቹም በፍላጎታቸው እንዲሰማሩ ምክንያቱም ውጤት ያመጣሉ በፍላጎታቸው ከሆነ ከፍላጎት ነው የሚሰሩት። ይሄን ነገር በህብረተሰባችን ውስጥ እንዲገባ ምን ፈልገው ይሄን ነውና ባለፈው ያደረጋችሁት ምን አይነት ፊድባክ ሰጥቷችኋል? በዚህ ተጠቅመውበታል ወጣቶችም ወላጆችም?
ይሄንን ያደረጉት አምና እነ አቶ ስዩም ናቸው። አሁንም በቀጣይነት እነሱ ናቸው። እኛ በዚህ አመት ተባበርናቸው ያው ሎካል እንትን በማለት እና እንግዲህ እነ አቶ ስዩም ተከታትለው ምን ውጤት እንዳዩበት አልተነጋገርንም። እኔ አሁን በሱ ላይ መልስ መስጠት ይከብደኛል።
አቶቻችን አቶ ስዩም ስዩም ሐዲስን ነው የጻፊ የታወቁት የኢትዮጵያ ጻፊ ሐዲስ አለማየሁ ልጅ ነው። አቶ ስዩም በዚህ ስም ያላይ ብዙ ችሎታም አለው ኢትዮጵያኖችን ለመርዳት ብዙ እንት እንደሚያደርግ እኛም እናውቃለን። ኮንታክት አድርጎን ነበር። በጣም እጅግ እናመሰግናለን። እንግዲህ የተሳካ እንደሚሆን ባለሙሉ ተስፋ ነን። በቦታው እኛም እንገኛለን። ጤና ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ከጥቂት ደቂቃዎች በኋላ ወደ ዜና እንሸጋገራለን። ከዛ በፊት ግን ቅድም ባነበብነው የአዋዜ ሬዲዮ ላይ ያገኘነውን ጽሑፍ በተመለከተ ለአድማጮቻችን ግልጽ ለማድረግ 2 ቢሊዮን ማለት 2,000,000,000 ማለት ነው። 2 ቢሊዮን ማለት እንዲቀላል ገንዘብ አይደለም፣ 2,000,000,000 ማለት ነው። ይሄን ካልኩ በኋላ እንግዲህ መብራቱ የትናንትናውን ዝግጅት በተመለከተ መምጣት እየፈለጉ ያልመጡ ሰዎች ዳታ ይላኩ ነበሩ።
በጣም
በኔም በኩል የመጣ ያው አስረክብ ያለው ሌሎችም አሉ። በተለያየ ምክንያት ያልመጡትንም እንዴት ትገልጽላችኋል?
እንዴ አይ እንግዲህ ያው በመነሻነትም አመድ በመታስተውስ ከሆነ ኢትዮጵያ ድምጽ ሬዲዮ ይህንን ዝግጅት በተደጋጋሚ ረጅም ጊዜ እና ፕሮግራም ሰጥቶ ማስታወቂያዎችን የተለያዩ አገራቶች ኢቭን ኢሳት ካቋቋሙት ትልልቅ ሰዎች መካከለም ጋብዘን ስቱዲዮአችን ኢንተርቪው ያደረግንበት ሂደት ነበር። ስለ ዝግጅቱም በሰፊ የተነገረበት ሂደት ነበርና ኢሳት 8 አመት እንዲደርስ ይሄ ማህበረሰብ ያደረገውን ትልቅ አስተዋጽኦ አመስግነው በቀጣይነት ግን ለመሄድና ተጠናክሮ ዘምኖ ዓለም አቀፍ ተወዳዳሪ ሆኖ መቀጠል እንዲችል በቀጣይም ጠንካራ እንዲሆንና ነጻ ሚዲያ ላይ ለሚያደርገው ትግል ድጋፍ እንዲሆን በማሰብ 8ኛ አመቱን ከ40 ሀገር በላይ የሆኑ ሀገራቶች በተመሳሳይ ሰዓት አንድ ላይ ተገናኝተው የሚያከብሩበትን የበዓል ዝግጅት ለማዘጋጀት ታስቦ ነው የእንትን ያለው እቅድ የወጣው። ይህንን ለማስፈጸም የፈጀው ጊዜ ሰፋ ያለ ስብ ከመሆኑ አንጻር ይሄ ምስቶኮልም አካባቢ ያለው የድጋፍ ማህበር የተሰጠው ሚና ባጭር ጊዜ ውስጥ ስለነበረ እንዲሁም በቀጣይ ጊዜ ውስጥ እዚህ ስዊድን ሀገር ውስጥ ያለው ምርጫን ተከትሎ ብዙ አዳራሾች ተይዘዋል እና ትላንትናም ሰብሳቢያ እንደተናገሩት ከሰማው ከ50 በላይ አዳራሽ ተፈልጎ ታቶ የነበረው አማራጭ ነው የነበረው። ያደረህ ተበት ነበር ሆኖም ግን እጅግ በጣም ደስ የሚል የሚያኮራና ደማቅ ዝግጅት ላይ ነበረው ከተለያዩ ዓለማትም በቪዲዮ ኮንፈረንስ መገኘት ተችሏል ሙኒክ የተለያዩ ለንደን የተለያዩ ከተሞች መገናኘት ገጽ ለገጽ ለመታየት ችለዋል ይሄ በቴክኖሎጂ ደረጃ እጅግ በጣም ያልተለመደና ይበል የሚያሰኝ ዝግጅት ነውና
ላይ መብራቱ ደስ ከመለው ነገር የቴክኖሎጂን እንትን ያየውት ስብሰባውን ይመሩ የነበሩት አሜሪካኖች ናቸው
አሜሪካን ዲሲ ካለ ዋና ስቱዲዮ
ነበር ዋና ስቱዲዮውን አስጎበኙን በካሜራ እየተከታተልን አየነው እዚህ አውሮፓ ያሉትን ሌሎች የስዊድን ማን ነው የኢሳት ማህበረሰብ ቤተሰብ ብቻ ሳይሆን የነሱን ዝግጅት ብቻ ሳይሆን ያ ደመቅ ሞቅ ደመቅ ያለ ዝግጅት ነው በየቦታው ያለው እኔ ደስ ያለኝ የኢሳትን እንትን አላቀውም ማን ነው ዋና ጽህፈት ቤቱን አሜሪካን ያለውን ዲሲ ያለውን አላቀውም እሱን በቴክኖሎጂው በቀጥታ የዞሩ ሲያስጎበኙ በጣም ደስ ይላል
አዎ የተለያዩ እንትኖች አሉ ሳምንታዊ ዝግጅቶች አሉ ከነሪዮት ዓለም የተለያዩ ዝግጅቶችን እትመት ፍታዎች የተለያዩ እንትኖች በላል በልሃን አዲስ ፕሮግራም ያየንበት ሂደቶች ብዙ ፕሮግራሞችን አይታልና እለታው የሚዘጋጅበት ስቱዲዮውን ከእያንዳንዱ የኢሳት ስራዎች ከሚቀርቡበት በስተጀርባ ያሉት ሁኔታዎችና የኢሳት አቅም እንዲ እንደምናኮስምነን እንደምናየው እንዳልሆነና በአቅም ተደርጅቶ ጅግ በጣም ትልቅ ጠንካራ ማለት በስቱዲዮ ደረጃ ማለት ነው
ኢሳትን አኮስምኖ የሚታይ ነው ነው እንደውም
ማለት በስቱዲዮ ደረጃ
በጣም ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ እዚ ዳያስፖራውን ያው አንድ እንትን አለ ኢትዮጵያኖች የኢትዮጵያ ዳያስፖራ በእነምነት ለኢትዮጵያ ካበረከተው ትልቁ ነገር አንዱ የዲያስፖራው ኢሳትን ነው ይሄን ደግሞ የታዘብኩት የሆነ የፋሚሊ ፕሮግራም አለ EBS ነው EBS የሚባል አንድ በጣም ጎበዝ አክተር አለ እዛ ላይ እንትን የሚልና
ነፃነት
አዎ እሱ ሲናገር ነው ያየሁት በጣም የሚገርም ነው በጣም አሪፍ ነው አነጋገሩ አከራረቡ ምንድን ነበር የሆነው እንግዲህ ሁለት ደቂቃ አለ
ዲሽ የሚተክል
አዎ ምንድን ነው እሱ ዲሽ የሚተክል ምንድነው ስራ ሲለው ዲሽም ተክላለሁ ዩኒቨርሲቲ ተማሪ ነኝ ካለባል አሃ ኢሳትን ተተክላላችሁ ማለቴ EBS ነው አለ ወዲያው ደግሞ ግን አላቆም ከተረ እንዴ ነው ሰው ያቺን ነገር ይላችኋል አይደል እና በጣም ላቭሊ በሆነ መንገድ የኢሳትን ኢትዮጵያ ውስጥ ተፈላጊነትና ተወዳጅነት ያሳየ ነው ሶ ዳያስፖራው ለኢትዮጵያኖች ያበረከተው ትልቁ ነገር ኢሳት ነው
ትክክለኛ ነገር ነው እኔ ምንድነው በምን ያክል አቅም እንዳለን አንረዳም ብዙ በተለይ ደግሞ ኢሳት ቤተሰቦች መረጃ ከመድረስ አንጻር ነው እንጂ ኢሳት ለኢሳት በሚያረጉት ድጋፍ ያደገበትን ደረጃ ልኬቱን የሚያዩበት እድል አለ ነበርም እርግጥ በአካባቢ ያሉ ሰዎች ገብተው የሚጎበኙበት ሁኔታዎች ይመቻቻል ሁልጊዜም ክፍት ነው ኢሳት ቢሮ ግን አሁን ደግሞ ከአለም ከ40 ከለበላይ ያሉ ከተሞች ምን ይመስላል እስቲ ስቱዲዮአችን ከቀረጻ በስተጀርባ ያለን አቅም እስከዛሬም እንግዲህ አማገነንም ስርዓትም ውስጥ ያለን አደረጃጀትና አቅማችንን አይተው ተፈትሾ ታያቁምና እስቲ በግልጽ እናሳያቸው ግልጽነት ከኛ ይጀምር በሚለው የታየበት ሁኔታ ነው ኢሳት ደግሞ በስርዓቱም ያለው ስሜትና የሚፈጠር ያለው ጫና በመንግስት ተቋማትና መንግስት ላይ ያለው አመራሮች ያከለም ሰዎች እንኳን በግልጽ እስከሚናገሩ ድረስ የደረሱበትን ሁኔታ በመረጃ አስደግፎ 8 አመት የመጣበትንም ሂደት በስቱዲዮ ለታደሙ በዛ ዝግጅት ለታደሙ ብቻ ያሳየበት ፕሮግራም ነው የነበረው እጅግ በጣም ደማቅ ነው ስዊድኖች
ምን ያህል ገንዘብ ሲመሩ አይቼ ነበር
እጅግ በጣም የሚያኮራ ነው በጣም ተመስግኗል በተለያዩ ሀገሮች ትልቅ ምስጋና ለስዊድን ሲያቀርቡ ነው የነበረው ዋና ስቱዲዮንም ሲያቀናብሩን ሰዎች በጣም አመስግነዋል የስዊድን ማህበረሰብ ላደረገው ትልቅ ድጋፍ አጠቃላይ ከ100,000 ክሮን በላይ በትላንትናው ዕለት ተዘጋጅቷል እንደ አላማ ተደርጎ የተነሳው በእውነት ገንዘብ ለመሰብሰብ ስላል አልነበረም እውነት ለመናገር መደገፍ ስላለበት ጎን ለጎን አድርገው ብለን ነው እንጂ ለደቱን ለማክበር 8ኛ አመቱን በማክበር በቀጣይ ሂደት ውስጥ አጠናክረን መሄድ የምንችልበት በቋሚነት መደገፍ የምንችልበት ሁኔታ ማመቻቸት የሚል አላማ ነው የነበረው ኤኒዌይ ዛት ሲሳት ዜና ይገደበናል ተሳክቷል ከ100,000 ክሮን በላይ ተገኝቶበታል ብለውናል ኮሚቴዎቹን ጠይቄያለሁ መረጃ ግሮስ ነው እንግዲህ ከወጪ ቀሪ ደግሞ ተጣርቶ በሚቀጥለው ከቻልን ሳብሳቢዎቹንም እንግዳ አቅርበን ያለው የነበረውን ቻሌንጅ የደረሰውን ውጤት ምንድነው የሚለውን ለማቅረብ እንሞክራለን አድማጮቻችን ባጭሩ ይሄን ይመስል ነበር እጅግ በጣም አስቂኝና አዝናኝ ፕሮግራሞችም ነበሩ እንግዲህ ጊዜ ካለ ወደፊት ተመልሰን እንምናየው ነው የሚሆነው ባጭሩ ይሄን ይመስላል ወደ ዜናችን ከመሸጋሪያ ሙዚቃ ቀጥሎ እንሄዳለን አመድ Thank you.
11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናዎች ከተለያዩ ይሰማሉ። የህወሓት አገዛዝ ሰብአዊ መብትን በማክበር ለዜጎች ተስፋ እንዲሰጥ ተጠየቀ። የተባበሩት መንግስታት ሰብአዊ መብት ኮሚሽን ዛይድ ራይድ አልሁሴን የኢትዮጵያ መንግስት ሰብአዊ መብትን በማክበር ለዜጎች ተስፋ እንዲሰጥ ጠይቀዋል። ኮሚሽነሩ በኢትዮጵያ ከሄዱትን ጉብኝት ካጠናቀቁ በኋላ በሰጡት መግለጫ አዲሱ ጠቅላይ ሚኒስትር አብይ አህመድ ለህዝቡ የሰጠውን ተስፋ በመተግበር የሰብአዊ መብቶች ሊጠበቁ ይገባል ብለዋል። በጉብኝታቸውም የፖለቲካ እስረኞች የነበሩ ሰዎችን፣ የሃይማኖት አባቶችን፣ ባህላዊ መሪዎችን አነጋግረው ህዝቡ በአዲሱ አስተዳደር የተገቡ ተስፋዎች መክነው እንዳይቀሩ ስጋት እንዳላቸው መረዳታቸውን ኮሚሽነሩ ገልጸዋል። የተባበሩት መንግስታት ሰብአዊ መብት ኮሚሽን ዛይድ ራድ አልሁሴን የአገዛዙ ባለስልጣናትን ካነጋገሩ በኋላ በኦሮሚያና በአዲስ አበባ የፖለቲካ እስረኛ የነበሩትን የሃይማኖት እንዲሁም ባህላዊ መሪዎችን አነጋግረዋል። በመጀመሪያ ጉብኝታቸው በኦሮሚያና አማራ ክልሎች ጉብኝት እንዲያደርጉ ተከልክለው የነበሩት ኮሚሽነሩ በአሁኑ ሁለተኛ የኢትዮጵያ ጉብኝታቸው ገደቡ ተነስቶ ወደ ቢሾፍቱና መሰል አካባቢዎች ከዋና ነዋሪዎች ጋር መወያየታቸው አዎንታዊ እርምጃ መሆኑን በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በዚህ ውይይታቸውም ዜጎች በአዲሱ ጠቅላይ ሚኒስትር አብይ አህመድ ንግግሮችና በሰጧቸው ቃል ኪዳኖች ተስፋ መሰነቃቸውን እንደተረዱ ነው የተናገሩት። ከጠቅላይ ሚኒስትር አብይ አህመድ ጋር በካሄዱት ውይይትም ለግጭት ምክንያት የነበሩ የፍትህ ጦቶችን ለማስተካከል መንግስታቸው ቁርጠኛ መሆኑን እንደተገነዘቡም ገልጸዋል። መንግስትን በመቃወማቸውና በመተቸታቸው ታስረው የነበሩ ጋዜጠኞችና ፖለቲከኞች ከእስር መፈታታቸውን አዎንታዊ እርምጃ እንደሆነ ኮሚሽነር ዛይድ ራድ አልሁሴን በመግለጫቸው ተናግረዋል። እናም ከእስር የተለቀቁ ሰዎች እና የተለያዩ ማህበረሰቦችን ክፍል ማነጋገራቸው ተገልጿል። ከዚህም መካከል ጋዜጠኛ እስክንድር ነጋ፣ ዶክተር መራራ ጉዲናን ጨምሮ ሌሎች በርካታ ሰዎችን ማነጋገራቸው ተዘግበዋል። በኦሮሚያ ክልል ቢሾፍቱ አባገዳዎችን ሲያናግሩ በሀገሪቱ ያለውን ችግር በግልጽ በማውራት በመንግስት የተፈጸሙ በደሎችን እንደዘረዘሩላቸው ተናግረዋል። ኮሚሽነሩ ከአባገዳዎች ጋር ሲወያዩ የክልሉ ባለስልጣናት የነበሩ ቢሆኑ ሰዎቹ ግን ችግሩን ከመናገር አልተቆጠቡም። ይህ በእንዲህ እንዳለም አቶ ገዳ በየነ ሰንበቶ በሬቻ ውልቂት ጉዳይ ላይ ጸጥታ ኃይሎች ሰው አልገደሉም የሚል ምስክርነት እንዲሰጡ ተገደው እምቢተኛ እንደሆኑ ለማወቅ ተችሏል። በተለይ ከሰብአዊ መብት ጠበቃ ከሆኑት ሁለት ዓለም አቀፍ ተወካዮች ጋር በሮዝሜሪ የተካሄደው ውይይት በመንግስት ባለስልጣናት ትእዛዝ እንዲቋረጥ መደረጉም ተዘግቧል። በምስራቅ ሐረርጌ ዞን በኮማንድ ፖስት የተያዙ ተጠርጣሪዎችን በነጻ ሰናብተዋል የተባሉ ዳኛ መታሰራቸው ተሰማ። ዳኛው በሰጡት ውሳኔ ላይ ያለመታሰር መብታቸው ተጥሶ ወደ ወህኒ መውረዳቸው ታውቋል። ዳኛው ለሚመሩት ችሎች ተጠርጣሪዎችን አቅርበዋል የተባሉት አቃቢ ሕግም ለአንድ ቀን ታስረው መለቀቃቸው ተሰምቷል። ጉዳዩ የተፈጸመው በምስራቅ ሐረርጌ ዞን ደኖ ወረዳ ሲሆን ቀኑ ደግሞ ሚያዝያ 12 2010 መሆኑ ሲዘገብ የወረዳው ኮማንድ ፖስትም ሶስት ተጠርጣሪዎችን ያስራል። ተጠርጣሪዎችም ችሎት ይቀርባሉ። ነገር ግን ተጠርጣሪዎቹ ስለተያዙበት ወንጀል ፈጸሙ ስለተባለው ድርጊት የሚያስረዳ አካል አልተገኘም። ስለዚህ ዳኛው አብነት ታደሰ የተጠርጣሪዎችን ቃል ከሰሙ በኋላ የሚያሳስራቸው ወንጀል ባለመገኘታቸው በነጻ አሰናብተዋቸዋል። ተጠርጣሪዎቹን ያሰናበቱት ዳኛም ከወረዳው ኮማንድ ፖስቱ ጽፈት ቤት በተላለፈ ትእዛዝ መሰረት ዳኛው ከተጠሩ በኋላ በዚያ ወደ ወህኒ እንዲገቡ መደረጉም ታውቋል። ዳኛው አብነት ታደሰ ለሚመሩት ችሎት ተጠርጣሪዎቹን ያቀረቡት አቃቤ ሕግ ምክንያቱ ባልታወቀ ምክንያት ለአንድ ቀን ታስረው እንዲፈተው ይደረጋል፣ ምክንያቱም በግልጽ ባይታወቅም እንኳ። ዳኛው አብነት እንደሚሉ ተጠርጣሪዎቹን በነጻ ሲያሰናብቱ ስለተጠረጠሩበት ወንጀል የሚያብራራም ሆነ ተጠርጣሪዎቹን በቁጥጥር ስር ያዋላቸው አካል ማን እንደሆነ ባለመታወቁ መሆኑን ተዘግቧል። የኢትዮጵያ የጋዜጠኞችን መብት በማክበር ረገድ ከዓለም 180 ሀገራት ጋር ስትነጻጸር በ150ኛ ደረጃ ላይ እንደምትገኝ ድንበር የለሽ የሪፖርተሮች ቡድን አመልክቷል። ድንበር የለሽ የሪፖርተሮች ቡድን የተባለ ዓለም አቀፍ ተቋም የየሀገራቱን የጋዜጠኞች መብት አከባበር አስመልክቶ ባወጣው ግምገማ ሪፖርት እንደገለጸው ኢትዮጵያ በአሸባሪነት ሰበብ ጋዜጠኞችን በማሳደድ የከፋ እርምጃ ተወስዳለች። ኢትዮጵያ የጋዜጠኞችን መብት አከባበር በተመለከተ ከዓመት ዓመት ሁኔታው ከማሻሻል ይልቅ የባሰ እርምጃ እየወሰደች መሆኗን ሪፖርቱ አመልክቷል። ድንበር የለሽ ሪፖርተሮች ቡድን የተባለው ዓለም አቀፍ ተቋም እንዳለው በኢትዮጵያ ያለው የጸረ ሽብር ሕግ የጋዜጠኞችን ድምፅ ለማፈን ዋነኛ መሳሪያ ሆኖ እያገለገለ ይገኛል። ሕጉ እንደ አውሮፓውያን አቆጣጠር በ2009 ተግባራዊ መሆን ከጀመረ ወዲህ በዚሁ ሰበብ የተከሰሱ ጋዜጠኞች ረጅም ዓመት በእስር የማቀቁበት ሁኔታ ተከስቷል። የተወሰኑ በፈብ ሲታሰሩ፣ ሌሎች ደግሞ ያለ ሕጋዊ ሂደት ዘብጥያ የሚወርዱበት ሁኔታ አሁንም እንዳለ ሪፖርተር ዊዛውት ቦርደር የተባለ ተቋም አገልጧል። እናም ሪፖርቱ 180 ሀገራትን በማነጻጸር ባሰፈረው የጋዜጠኞች መብት አያያዝ የግምገማ ውጤት ኢትዮጵያ በዘንድሮ 2018 ዓመት 150ኛ ደረጃ ላይ መሆኑን ሪፖርቱ ይፋ አድርጓል። እንደ ድንበር የለሹ የሪፖርተሮች ቡድን ሪፖርት መሰረት ኢትዮጵያ 2016 ያላት ድርሻ 142 ስለነበር ከዘንድሮ ጋር ሲነጻጸር የተሻለ ነበር። አሁንም ግን በጋዜጠኞች አያያዝ ኢትዮጵያ የባሰ ደረጃ ላይ ትገኛለች ነው ያለው። ኢትዮጵያ በቅርቡ የተወሰኑ ጋዜጠኞች ከእስር በትፈታም በሀገሪቱ አሁንም የፕሬስ ነጻነት እንደሌለ ድንበር የለሹ የሪፖርተሮች ቡድን አረጋግጧል። እንደ ሪፖርቱ ገለጻ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ የተዘጉ 6 የፕሬስ ውጤቶች አሁንም ፈቃዳቸው አልተመለሰም። በሶማሌ ክልል ዋና ከተማ ጅጅጋ የሥራ ማቆም አድማ መጀመሩ ተዘግቧል። በከተማው የንግድ ሞኔ ተሽከርካሪ እንቅስቃሴ ሙሉ በሙሉ መቋረጡን መረጃዎች አመልክተዋል። በተያያዘ ዜና በሽንሌ ከተማ ከፍተኛ ዘባዩ ተቃውሞ ሲካሄድ መሰንበቱም ታውቋል። የአጋዚ ሰራዊት ከሶማሌ ክልል ልዩ ኃይል ጋር በመሆን በህዝቡ ላይ እርምጃ በመውሰድ ላይ መሆኑን ተዘግቧል። የአጋዚ ወታደሮች በ44 በሚል የሚታወቁትን የሶማሌ ክልል ወጣቶችን ድብደባ ሲፈጽሙባቸውና በርካቶችን አፍነው ሲወስዱ እንደነበር መረጃ አመልክቷል። ተቃውሞ ሰሞኑንም በሌሎች የክልሉ አካባቢዎች መቀጠሉ ሲታወቅ ሽንሌ ዞን የጀመረውን ህዝባዊ ተቃውሞ በቅርበት ስትከታተል የቆየችው የሶማሌ ክልል ዋና ከተማ ጅጅጋ አመጹን ተቀላቅላለች። ጅጅጋ ተቃውሞ ስትቀላቅል በስራ ማቆም አድማ መሆኑ ተዘግቧል። ጅጅጋ ጸጥ ረጭ ብላ የዋለች ሲሆን ሱቆች ሲዘጉ መደብሮችና ገበያ ማዕከላትም ከእንቅስቃሴ ውጭ ሆነዋል። ተሽከርካሪዎችም ከመንገድ ላይ እንደማይታዩ ሲነገር በከተማዋ ከሶማሌ ክልል ልዩ ኃይል ተሽከርካሪዎች በቀር የሚንቀሳቀስ እንዳልነበር ምንጮች አስታውቀዋል። ሰሞኑንም በደጋሀቡር ዞን ጋሻሞ አካባቢ ጠንካራ ተቃውሞ መደረጉን መረጃ አመልክቷል። በጋሻሞ የተቃውሞ የቀጠለ ሲሆን የክልሉ ታጣቂዎች ህዝቡ ላይ ሲተኩሱ እንደነበርም ተዘግበዋል። ስለደረሰው ጉዳት የተሰጠ ዝርዝር መረጃ የለም። በኤረር ዞን አስቡሊ ሰሞኑን የተጀመረ ተቃውሞ እስከ ዛሬ መቀጠሉን መረጃዎች አመልክተዋል። በዋርደር ዞን ራሱ በተባለው አካባቢ በተነሳው ተቃውሞ የአብዲ አሊ አስተዳደር ከአካባቢው ለቀው እንዲወጡ ህዝቡ መጠየቁም ታውቋል። የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን የተመሰረተበትን 8ኛ ዓመት ምክንያት በማድረግ ታላቅ የገቢ ማሰባሰቢያና የውይይት ምሽት በስቶኮልም ስዊድን ተካሂዷል። በርካታ ኢትዮጵያውያን በታደሙበት በዚህ በዓል ፕሮግራሙ በሃይማኖት አባቶች ቡራኬ የተጀመረ ሲሆን በማስከተልም በርካታ የአውሮፓ ከተሞች በአንድ ላይ በቀጥታ ከዋሽንግተን ዲሲ ስቱዲዮ የሚተላለፈውን የቀጥታ ስርጭት በጋራ ተከታትለዋል። በዚህም ከኢሳት ምስረታ ጀምሮ የነበሩ ሂደቶች ተብራርተዋል። በማስከተልም የጨረታ ፕሮግራም የነበረ ሲሆን ከኢሳት ስቱዲዮ ተሰርቶ የመጣው የአንድ ጋዜጠኛ እጅ ማይክ እንደያዘ በሰንሰለት ያለበት ምልክት ከፍተኛ ፉክክር ተካሂዶ ከ40,000 ብር በላይ መሸጡ ተዘግቧል። በዝግጅቱ ላይ የተለያዩ አዝናኝ ፕሮግራሞች ታዳሚውን ዘና ማድረጋቸውም ተዘግቧል። በመጨረሻም በደቡብ አፍሪካ ላለፉት በርካታ ዓመታት የኖረውና የህወሓትን ስርዓት በመቃወም በአክቲቪስትነት ለረጅም ጊዜ የኖረውና በቅጥረኛ ነፍሰ ገዳዮች ባለፈው ሳምንት የተገደለው የገዛኸኝ ገብረ መስቀል ነብሮ የቀብር ስነ ስርዓት በአስር ሺዎች የተቆጠሩ ሰዎች በተገኙበት እጅግ ደማቅ በሆነ ከፍተኛ ስነ ስርዓት ትናንት ተፈጽሟል። በመላ ዓለም የሚኖሩ ሀገር ወዳድ ኢትዮጵያውያንን ያስቆጣው ይህ ተግባር ሁላችንም ነብሮ ነን በሚል ከፍተኛ ህዝባዊ ተነሳሽነት ፈጥሯል። ከቀብር ስነ ስርዓቱ አንድ ቀን ቀደም ብሎ እናቱ ከአዲስ አበባ ደቡብ አፍሪካ የገቡ ሲሆን ደማቅ አገራዊ አቀባበልም ተደርጎላቸዋል። ገዛኸኝ ነብሮ ባለትዳርና የሁለት ልጆች አባት እንደነበር ተዘግቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
abbattera, sore catawana somboruria, abbaia donando zare nara, demanesa, cota demanesa, demanesa, cota demanesa, demanesa, cota demanesa, demanesa, cota demanesa.
ቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያኖች አቆጣጠር የሚያስተላልፈውን የአማርኛ ፕሮግራም እንደቀጠለ ነው። እንግዲህ አድማጮቻችን በተከታታይ ካለፉት ጥቂት ሳምንታት ጀምሮ ለአድማጮቻችን ለማሳወቅ እንደሞከርነው በሚቀጥለው ሴፕቴምበር የኢትዮጵያ ድምጽ ሬዲዮ 25ኛ አመቱ ክብረ በዓሉን ያከብራል። የተለያዩ ትላልቅ እንግዶች ይኖሩናል። በዛን እለት ላይ እንግዲህ አድማጮቻችን በዛ እለት የሚደረገውን ዝግጅት በተመለከተ መለስተኛ የሆነ ወይንም ደግሞ አንድ ፕሮጀክት ግሩፕ ለማቋቋም እየሞከርን ነው እና እዛው ውስጥ ለመግባትና ይሄንን የ25ኛ አመት ክብረ በዓሉን በከኢትዮጵያ አዲስ አመት ጋር በየአመቱ የሚያከብረው የኢትዮጵያ ድምጽ ሬዲዮ የተሳካ እንዲሆንለት ለማድረግ ፍላጎት ያላችሁ በማሳብ በማቴሪያል በቁሳቁስ በማንኛውም ነገር ለመርዳት ወይንም ፕሮጀክቱ ውስጥ ገብቶ ለመስራት አላማ ችሎታም አለን ፍላጎት በተለይ ፍላጎት ችሎታው እንኳን የሁሉም አንድ ነው ግን ፍላጎቱ ነው ከሁሉም በላይ ፍላጎቱ አለን የምትሉና ይሄ ሬዲዮ መኖሩ ቢያንስም ቢበዛም ይጠቅማል ለታዳሚዎቹ እዚያ አካባቢ ለሚኖሩና ከዚህ ሙጭ ላሉ ኢትዮጵያውያኖች ይጠቅማል የምትሉ ካላችሁ እንግዲህ እርዳታችሁ እንዳይ ቀርብን እንላለን። በተከታታይ ወደፊት በሰፊው እንገልጽላችኋለን ቦታውንም ሁሉ ነገር የት እንደሆነ
ትልልቅ እንግዶች ጋብዘናል። ከዚህ በፊት በቀጥታ ባየር ላይ እንደተናገሩት የተከበሩ አና ጎሜስ ይገኛሉ። የስዊድን ሚኒስትሮችም እንደሚገኙ አንዳንድ ፍንጭ ተሰጥቶናል። በተለይ በዚያን ጊዜ ምርጫ ስለሆነ እነሱም ያንን ኢትዮጵያኖችን ማግኘት ይሞክራሉ ብዬ ነው የምገምተው። እንግዲህ እናንተም ለዛ ከወዲሁ እንድትዘጋጁ ማሳሰቢያ ከወዲሁ እንገልጻለን። ዝግጅቱም የሆነው በ8 ሴፕቴምበር ካልተሳሳትኩ 8 ሴፕቴምበር ቅዳሜ ቀን ይመስለኛል። እንግዲህ የምንችለውን በጋራ ሆነን እንደምናደርግ ባለሙሉ ተስፋ ነን። አድማጮቻችን፣ ፕሮግራማችን እስከ 6 ሰዓት ይቀጥላል። እንግዶች ለማግኘት እየሞከርን ነው። አሁን እንደምሰማው ከሆነ አንዱ እንግዳችን አቶ ኦኬሎ አኳይ በመስመር ላይ ናቸው። ከሳቸው ጋራ ከጥቂት ደቂቃ በኋላ ከሁለት ደቂቃ በኋላ አስገባችኋለሁ። እንግዲህ ፕሮግራማችን ይቀጥላል። ከአቶ ኦኬሎ አኳይ ጋር የምናደርገውን ውይይት አሁን እንጀምራለን። አድማጮቻችን፣ አቶ ኦኬሎ አኳይ የቀድሞው የጋምቤላ ርዕሰ ብሔር ፕሬዚደንት ከኛ ጋር በቀጥታ አሁን በስልክ ይገኛሉ። ከሳቸው ጋር የምናደርገውን ውይይት በአድ እንድታዳምጡን በአክብሮት እንጠይቃለን። ጤና ይስጥልኝ አቶ ኦኬሎ አኳይ።
ሄሎ፣
ይሰማዎታል?
አዎ፣ ደህና ነኝ። አዎ፣ ድምፅን ከፍ አድርጎ ትንሽ። አዎ፣
ምንም ስቱዲዮ ቀይራለሁ ወይንም ወደዛ ልሂድ መሰለኝ። ይሰማዎታል አሁን?
አዎ፣ ይሰማለሁ። አዎ፣ ከፍ አድርጎ ትንሽ።
በተቻለ መጠን ትንሽ ድምፄ አስቸጋሪ ነው ዛሬ። ለማንኛውም ሞክራለሁ የበለጠ ከፍ ለማድረግ ድምፄን። ጤና ይስጥልኝ፣ እንኳን በዛሬው ዕለት ከኛ ጋር በስልክ ለመነጋገር አበቃዎ እንላለን። ከነበረቦት የእስር ቤት ወጥተው አሁን በሰላም ኖርዌይ እንደሚኖሩ እናውቃለን። እንኳን ደስ ያለውት ከእስር በመፈታቶት በመላው ኢትዮጵያኖች ስም እንኳን ደስ ያለውት እላለሁ።
አዎ፣ እንኳን አብረ ደስ አለን። እንግዲህ ደህና ነኝ።
እንግዲህ ጌታዬ፣ እስከምናውቀው ድረስ እርሶ የጋምቤላ ፕሬዚደንት ነበሩ። ለምንድን ነው ከፕሬዚደንትነቶ ሸሽተው የጠፉት? ለምንድን ነው የታሰሩት? እስቲ በራስዎ አንደበት ቢገልጹልን።
አዎ፣ ትክክል ነው። በአንድ መጀመሪያም ልሰደድ የቻልኩበት ምክንያት ብዙ ዋና ምክንያቶች አሉ። አንደኛው ዋና የሆነው የጋምቤላ ሕዝብ መጨፍጨፍ ነው። በወያኔ ተገንጣይ ወንበዴ በዲሴምበር ከታህሳስ 3 1996 ዓመተ ምህረት ጀምሮ ለሶስት ቀናት የኃይል በጋምቤላ ከተማ የወያኔ ታጣቂዎችና ደህንነቶች እንዲሁ ደግሞ ሲቪል ለብሶ ያሉትን በሙሉ አሰልፎ ለሶስት ቀናት ያዳኙ አኩ ሲጨፈጭ ቆዩ። በኋላ ደግሞ ይህኑ ደግሞ ክደት ራሳቸው ጀምረው እኛም አይደለም እያሉ እየተከራከሩ እና የብሔረሰቦች ግጭት ነው ብሎ ሲዋሹ ከከረሙት በኋላ ደግሞ ይህን ደግሞ እንደ አጋጣሚ በታህሳስ 5/1997 ማታም በዶቼ ባለ ጀርመን ኢንተርቪው ተደረገ በአሰግረች በርታ ወያኔ ነው ገዳዩ ብዬ መከላከያ ሰራዊት ነው ሰው የጨበጨበ ያለ እና የብሔረሰብ ግጭት አይደለም ብዬ ቀጥታ የሆነ ተቃውሞ በማቀረበ ወያነ ደስ አላለው። ወያነ ደስ አላለው የተለያዩ ምክንያቶች ፈልጎ በመጨረሻው በታህሳስ አመጣኝ አትሬት መጥራዘ ዘመትብረት የመጨረሻው ውሳኔ ወሰኖብኝ ወከለው ካልሞተ ካልሞተም እኛም ምንም የምናገኘው ነገር የለም ከዚህ በኋላ እሱንም የግድ መፈረም ማለበት ናስ ማስፈረም ማለብን ብሎ በወሰኑበት ጊዜ በታህሳስ 9 ማታ 59 ወንድና አንድ ሴት ብቻ ደሞተ አርጎ ባባጻይት ይዛት ሲተላለፍ ውሳኔው ደግሞ እኔን በለለውበት ጊዜ በምክር ቤት ሰብሰባ ውጪ ወደ ኢትዮጵያ ትል ሰብሰባ አርጎ ወከለው በታሳ 37 ሰዓት ላይ ይህንኑ ካልፈረበ ካላፍነት ወርዶ ይወቱንም ደግሞ እንዲጠፋ የሚያሰኝ ወይ ደግሞ ኢራው እንዲያበቃ የሚል ውሳኔ ስለ አባጻይ ፍርማ ተፈረመው እና በክልሉ ደግሞ የያድግ ማዕከላዊ ኮሚቴ አባላት የሆኑትን እና ኦመቱ በሙሉም እና ሌሎችም የደህንነት አባላት እና አልማ ሆላምርም ታደሰ ኃይለ ስላሴ እና ሌሎችም በሙሉ በተካፈሉበት ስብሰባ ኢትዮጵያ ኦትራል ውስጥ ማታ ታህሳስ 9 ይህን ውሳኔ ለማድረግ በታህሳስ 30 ሌሊት ደግሞ ስብሰባቸው እንዳበቀ ሌላ ሰው አሁንም ደቡብ ሱዳን ሄዶ በዛው ይወጡ ያለፈ አንድ የአካባቢ ብሔረሰብ የሆነው የኖር እሱ ስልክ ደወሉልኝ። ሌሊት ላይ ከሌላ ያንተ ኢራ በቃ ብለው ይህንን ነግሮኝ ምስጥሩ ነግሮኝ በዛ በኒጋታ ደግሞ ሻንጣን ማነው ትንሽ ቦርሳ ይዘ የግል የሆነ ንብረትን ብቻ ከቢሮ ውስጥን በማሰባሰብ እና ሾፌርንም እና አንድ አጃቢንም እስከ አቦቦ ድረስ እንዲያደርሶች በማድረግ አቦቦ ከደረሱን በኋላ ከአጃቢ ጋር በእግራችን 45 ማለት ከጋምቤላ ከተማ 45 ኪሎ ሜትር ወጣ ብለን የመንግስት መኪና መለሰው ብዬ ለሾፌርም እኔም ከአጃቢ ጋር አቡላው ዲር ይባለ ልጅ ነበረ እሱ ደግሞ ወታደር ፖሊስ የነበረው ነው። አሁን ደግሞ ካናዳ ነው። ከሱ ጋር ደግሞ አብረን ሄደን ጫካ ለጫካ ሄደን ከስምንት ቀን በኋላ ሱዳን ገብተን በዛው ሱዳን ስንደርስ ደግሞ የዩኒሴር መስሪያ ቤት ደግሞ ኢንፎርሜሽን ደርሶን መጥቶ ኢንተርቪው አድርጎኝ የነበረኝ የቤተሰብን ብዛት በሙሉ ዝርዝር አድርጎ በራሱ ፎርም ሰባት ልጆችና ውጭ የነበሩት መዝገቡን ከሌሎችም የቤተሰብ አባላት አካላት ደግሞ የነበሩትን በሙሉ እና ባለቤት ደግሞ እርጉዝ መሆኗን ይህ ሁሉ ተመዝግቦ ከዛ ደግሞ የሚፈለገው ሀገር ሲደርስ አንተ መሄድ አለብህ ብሎ ነግሮኝ ከዛ ደግሞ እንደገና ደግሞ ከዛኛው ከደቡብ ሱዳን ፖቻላ አካባቢ አንስቶኝ እንትና ላይ ሎኪቾኪ አቆይቶኝ ከዛ ደግሞ ሀገር እየፈላለጉ ሀገሩ ከጨረሱ በኋላ ከሎኪቾኪ አንስቶኝ በታ ማኖ በጃንዋሪ 30 በጃንዋሪ 30 በአውሮፓ አቆጣጠር 2004 ኖርዌይ ገብቻለሁ። በስምንት ለቅቀ በጃንዋሪ 8 አገሪቷን ለቅቀ ታህሳስ 30 ማለት ነው። አንድ ቀን በኋላ ደግሞ ታህሳስ ማነው አንድ 21 ቀን በኋላ ኖርዌይ ገብቻለሁ ማለት ነው ጋምቤላ ለቅቀ። ስለዚህ ወደ ማነው ወደ ታህሳስ 21 22 አካባቢ ኖርዌይ ገብቻለሁ ማለት ነው። እና በዛ ማከል ብቻ ነው የነበረው ለዩነት ማለት ነው።
በጣም ጥሩ አቶ ኦኬሎ እጅግ በጣም እናመሰግናለን በዛሬው ለታ ይሄንን የራስዎን እንዴት ኡነቱን ለመግነጽ በኢትዮጵያ ድምጽ ሬዲዮ በኩል ፈቃደኛ በመሆኑ ሃሎ ይሰሙኛል ይሰሙኛል
የፌደራል ጉዳይ ሚኒስተር አባጻይ እኔን እንዲገደል በመወሰኑ አገሪቱ አለቀቀላታለሁ
በጣም ጥሩ ይሰሙኛል እኔን
አዎ
ሃሎ
ሃሎ
ይሰሙኛል
አዎ ድምጽ ይከፋ አርጎ ይያልኩ ነው አዎ
ኦኬ እንደሰማነው ከሆነ እንግዲህ ወደ 40 ሚሊዮን ያህል ዶላር ወጪ ተደርጎ ነው የተያዙት ይሄም የተያዙት ከብዙ አመት በኋላ ወደ ቤተሰቦን ለመጎብኘት ሲሄዱ ነው የተያዙት ነው የተባለው ደቡብ ሱዳን ውስጥ ይሄን ነገር ቢያብራሩልን ፍቃደኛ ከሆኑ
ደቡብ ሱዳን መጀመሪያ የትኩት ደቡብ ሱዳን ሳይሆን ከዚህ ከኖርዌይ የተነሳሁት ከመጣሁ በኋላ ለብዙ አመታት የትም ቦታ አልሄድኩም እና በማል ላይ ቤተሰብ እያሰባሰብኩ ነበርኩ ፋሚሊ ሪዩኒፊኬሽን እና በዚህ መካከል ደግሞ ሁለት ልጆቼ ሊመጡ አልቻሉም ሁለት ልጆች ደግሞ እናታቸው ልዩ የሆነው ሌላ የሆነው ኡቦክና ኡቦኩ ከላ ቆይቻለም ሜሩ ከላ ቆይቻለም ናይሮቢ ቀሩ ሌሎች ግን ልጆች ግን ከእናታቸው ጋር ከባለቤት ጋር አዱ ሙቶቦ እና ልጆችም ደግሞ አቆዩ ከላ ቆይ ደቆሙ ከላ ቆይ ኑዩ ከላ ቆይና መሮ ከላ ቆይ እዚሁ ኖርዌይ ገብ ደርሶልኛል እና በፋሚሊ ሪዩኒፊኬሽን መስረት ፈረመ መጡልኝ ግን ሁለቱ ልጆቹ እንዲመጡልኝ የኖርዌይ ኢሚግሬሽን በኢትዮጵያ መንግስት ታለዋል አጣ የነዛ ሁለቱ ልጆች የኦኬል አይደለም ብለው ክርክር ጀመረ የሌላ ሰው ልጆች ነው እና ዲኤንኤ ፖዚቲቭ ሆኖ ክርክር ጀመሩና የኔ ኮንታክት ፐርሰን የነበረው በዚሁ በኖርዌይ ውስጥ ትሮኒያም በሚባል ቦታ ላይ የኢትዮጵያ ዲኤንኤዎችና ወድሞ ያድጎች መቶ ገንዘብ ሰጥቷል ለኔ ኮንታክት ፐርሰን እና የኔ ኮንታክት ፐርሰን በዛው ገንዘብ ተባብሎ ሌላው ሸድ ማውራት ጀመረ እና ምንድነው አሳባቸው ልጆቹ እንዳይመጡ ወደ እኔ እንዳይከለከሉ ለልጆቹ ብዬ ደግሞ ወደ አፍሪካ ስለመሄድ በዛን ጊዜ ኢትዮጵያ ደግሞ የሚፈልገው ነገር ለማድረግ እንዲችል ነው አፍሪካ ውስጥ እና ስለዚህ ኡቦክና ሜርቀሩ ዲኤንኤ ፖዚቲቭ ነው እነዚህ እዚህ የመጡ ደግሞ ዲኤንኤ ፖዚቲቭ ናቸው ስድስቱ ልጆች ዲኤንኤ ፖዚቲቭ ሆነው ሁለቱንም የተለየ ናት ያላቸው ሳይመጡን ሲቀሩ እኔ ደግሞ ለልጆች ብዬ ታኔ ስድስት 2012 እንደ ፍረንጆች ማለት ነው ታኔ ስድስት 2009 እንደ ፍረንጆች ዝግጅት አድርጌ አደረኩትና በዘጠኝ ላይ ከዚህ በረራ ጀመርኩት ከዚህ ካለበት ኦስሎ ከኦስሎ በረረት ኮማን እንተበ ደረስኩት ዩጋንዳ ከዩጋንዳ ደግሞ በመኪና ሄድኩና ልክ ሰኔ 12 2012 ላይ በፍረንጆች ናይሮቢ ደረስኩት የልጆቼ ጉዳይ ተከታተልኩት የልጆቼ ጉዳይ ተከታትዬ ኤም ብቻ አይደለም የልጆቼ ጉዳይ ተከታተልኩ ያሉት ኢትዮጵያ ደግሞ እና ኖርዌጅን ትሮኒያም ያሉትን እንዳሰቡት እንደገና 6 ቢሊዮን ደግሞ ለናሽናል ሴኩሪቲ ኦፕስ ኬንያን ተሰጠ ይሄ ደግሞ ገንዘብ ደግሞ ለዛኛው የሰጠው ደግሞ ለናሽናል ሴኪሪቲ የሰጠው አዘብ መስፈን ነበረች የመለስ ዜናዊ ምስክ የሰጡና ኦኬሎ ደግሞ ይሄ ሁለቱ ልጆች የራሱ አይደለም እሱ ሽብርተኛ ነው ብሎ ወሬ አወራል ለናሽናል ሴኪሪቲ ኦፍ ኬንያ ይህንን ወሬ ስታወራ ኬንያን ደግሞ አይደለም እኛም እንትናን ጠይቃለን አሉ ዩኒሲአር ሁሉ ሲጠየቅ አይደለም ኦኬሎ ልጆቹ ፖዚቲቭ ናቸው የራሱ ናቸው ተብሎ ተወራላቸው የሽብር ጉዳይ ግን አይመለከትንም ብሎ እነሱ ሲያወሩት እንደገና አሜሪካ ተጠየቀ ናይሮቢ ያለው ማለት ነው አሜሪካ ተጠየቀ ሲጠየቅ ኦኬሎ ሽብርተኛ አይደለም የራሱ ዘር ስለተጨፈጨፈ ነው የኢትዮጵያ መንግስት አልፈልግም ብለ ይሄድ እና ሽብርተኛ አይደለም የሚል መልስ መጣ። እነሱ የፈለጉትን ሽብርተኛው ሆኘ ናይሮቢ እንዲገደል ነበር የፈለጉት። እና ይሄ ሁሉ ሲያደርጉት ከሸፈባቸው እና የልጆቼ ጉዳይ እየተከታተልኩን ቆየውዛ ራስ 6 ሚሊዮን ከፍሏል። በዚህ ደግሞ ኖርዌይ ደግሞ የከፈሉትን ደግሞ መጀመሪያ ደግሞ እዚህ ኖርዌይ ያለው ደግሞ ገና ከመሄድ በፊት ብዙ ገንዘብ አወጥቷል። እንዲያውም አንተም 40 አይደለም ያልከው 40 ብቻ አይደለም። እዚህ ኖርዌይ ራሱ ትሮኒያም በሚባል ቦታ ላይ 30.5 ሚሊዮን ነው ያወጡት። እኔን ለሚከታተልና እንዲገደልና የዘር ሰብጭፋ ወንጀለኛ ሆኘ እንዲያው ደግሞ ልጆቼና ምስቴ አይደለም ብሎ የውመቱ በሙሉም ወሬ ሁሉ አወርቶ የወያኔ ያድግ ተላላኪ ውመቱ በሙሉም አኛኩ ያስጨፈጨፈ ያስገደለው በራሱ ፍርማ ለወያኔ አስተላልፎ 762 አኛኩ እንዲገደሉ ያደረገው ከዚህ የዘር ሰብጭፋ አዞሩት ወረኔ ለአምጥቶ ውመቱን ትቶ የራሳቸው አባል ስለው የወያኔ ያድግ አባል ስለሆነ እዚህ አዞሩ 730.5 ሚሊዮን እዚህ ከቶታል። እዚህ ፓብሊክ ባደባባይ ላይ ወጥቼ እንዲገደል ነበር ለከስከሳ ሲያደርጉ ነበር ኦትሮኒያም ውስጥ ሩብ ቦታ አይደለም አንተ አሁን ስዊድን ስላላቸው እዚሁ ነው የሰማችሁ እንደነበራችሁ አውቃለሁ መጠበቅ እና 30.5 ሚሊዮን ይወጣል። ስለዚህ 6 ሚሊዮን ሲጨምርበት ኦልሞስት 36.5 ሚሊዮን ነው። እና በዚህ ብቻ ይሄ ሁሉ ሲሰሩ ነበር። እንዲያውም ልጆች ዲኤንኤ ፖዚቲቭ ሆኖ ሲከራከሩሽንታቸው ነበር። እንደገና በልጆች አሳቡን ሊያስገድሉኝ የነበረው ነው። በልጆችም በዘር ተፈጽፋ ዞሮ ወረኔ ላይ ሊያመጡ ነበር። ወራስ ግን እግዚአብሔር ሲራዳን ዘር ተፈጽፋው በወገሽ 10 ላይ እንዳለ በአለም አቀፍ ደረጃ በጂኖሳይድ ዎች በተደረገው በጂኖሳይድ ዎች እና በሂዩማን ራይትስ ዎች በተደረገው ኢንቨስቲጌሽን መስረት ውጤቱን ወጥቶ ጋዳይ ለማንዋብ እቅድ ያወጡትን ጭምር አርጎ 12 ሰዎች እና ከዛ በላይ በሚገጁበት ቦታ ሰብሳቢ ራሱ መለስ ዜናዊ እና አዲሱ ለገሰን በተገኘበት በረከት ስምኦን፣ ሳሞራ ሳጥቃን፣ ገብረ ባርናባስ፣ አባ ዱላ ገመዳ፣ አልማ ኋላምረም፣ ታደሰ ኃይለ ስላሴ፣ አባ ጻይ ወመቱ በሙሉም ራሱ ባለበት እነዚህ ሰዎች በተገኙበት ነው ሰብሰባ አርጎ አኙአኩ እንዲገደል የወሰኑት። በታይሳ በማንበ በመስከም 24/2 በመስከም 24/2/3 እንደ ፍረንጆች አቆጣጠረ። ግድያ ግን የፈጸሙት ግን ገምቤላ ውስጥ የፈጸሙትን በታይሳ 13 እንደ ማንበ በታይሳ 13 እንደ ፍረንጆች አቆጣጠረ ነው ባለ የ3 ወር እቅድ አወጥቶ ነው አኙአኩ እንዲገደሉ ያደረጉት። እና በውመቱ በሙሉም በተፈረሙ የአኙአኩ ስም ዝርዝር የሚገልጡ ስም ዝርዝር በአጥራል መስተርብ የኔ ስም ጭምር ነበረበት ዳካ። ስለዚህ ይሄን ሁሉ ተደርጎ ይሄ ሁሉ ውጤቱን ቦሬሺ በታይስ ማነው በመጋቢት 3 2010 ላይ እንደ ፍረንጆች አቆጣጠር ወጥቷል በአለም አቀፍ ደረጃ። እና ይሄ ሁሉ ነው ይሄንን ሲሰሩ የነበሩት ኖርዌይ ውስጥ ይሄው ለከሸፈባቸው 30.5 ሚሊዮን ይሄው ትሮኒያም ነው እየጨው ነው ዛሬም ይሆንም እየጨው ነው። እንደገና ደግሞ ደቡብ ሱዳን ደግሞ የሄድኩበት ምክንያት እነዚህ ሁለቱ ልጆች ከሸኙአቸው በኋላ ወደ አሜሪካ የደረሳቸው አሜሪካ ነው። ምክንያቱም ልጆችን በአሜሪካ እንዲዛውሩን ብዬ ለዩኒሴፍ አስተላልፍ መልእክቱን ማነው ሪፖርት ስላደረጉት በዚሁ በተከፈለው ገንዘብ ምክንያት ትሮኒያም ውስጥ ከቤተሰብ ጋር እንዳንሆን ከልጆች ጋር እንዳንሆን ስለተደረገ በኖርዌይ ሀገር ልጆች ደግሞ ሌላ ሀገር እንዲዛውሩ ለዩኒሴፍ ጻፋል። ጄኔቫም ስዊድን ዛውራቸው አለ ዩኒሴፍ ሄዳቸው ዶክመንቱ አለ እዛ አካባቢ ማየት ይችላላቸው። እንዲያው ደግሞ ናይሮቢ ጭምር ከዛ በኋላ ነው ስዊድን ያለው ዩኒሴፍ ደውሎልኝ ኡኬሎ ያንተ ልጆች አሜሪካ ስለደረሳቸው ለናይሮቢ ንገራቸውና ናይሮቢዎች ደግሞ ማነው ሄዶ ዩኒሴፍ ሄዶ ሪፖርት እንዲያደርጉ ብሎ ነግሮኛል። ሪፖርቱ ከስዊድን ከስቶክሆልም ማለት ከዛ ልጆች ሄዶ ልጆች ደግሞ አሜሪካ ፕሮሰስ እንደዚሁ ተጀምሮላቸው እጀ የልጆች ጉዳይ ጨረሰ። ልጆች በኖቬምበር 24 2013 እንደ አውሮፓ አቆጣጠር አሜሪካ ሸኙአቸው። ከሸኙ አቾ በኋላ ነው እና ከዚህ በፊትም በዘርተ ጽፋ ምክንያት ጋምቤላ ለቆ ለወጣቸው ቢሮ ለቆ የሄዱትን ኬንያ ያሉትን ዩጋንዳ ያሉትን እና ደቡብ ደቡብ ሱዳን ያሉትን አኝዋቆች እጄ አያጫሉ ብዬ ይወሰንኩት። ዩጋንዳ ማነው ኬንያና ዩጋንዳ ምንም ችግር አልነበረኝም። ግን ወያኔ ተላላኮቹን ወደሞ ስፓይስ ተላዮቹ እንዳሉ አውቃለሁ። ግን ያም ሆነ ምንም አላደረጉ። ደቡብ ሱዳን ሲደርስ ግን ብዙ ገንዘብ እንደገና አወጡ። 23 million US dollars አወጡላ። ይሄ ደግሞ ለናሽናል ሴኩሪቲ ኦፍ ሳውዝ ሱዳን ከፈሉት። ለኮልማኛን ማለት ነው። ለኮልማኛን አስተዳደር ደማን የደነቱ መዋቅር ሰከፈሉና ኮልማኛን ደግሞ እኔ ደግሞ ተይዤ ወደ ኢትዮጵያ እንድመለስ አርጎኛል። 23 ሚሊዮን ዩኤስ ዶላር ከከፈሉ ባለ ነው። በጥቅላላው ግን የወጣ ገንዘብ ለዚህ ሁሉ 59.5 ሚሊዮን ዩኤስ ዶላር እንጂ 40 ሚሊዮን ያልከው አይደለም።
ኦኬ
ይሄ ነው ሁሉ።
ኦኬ
ዛሬም ልጆችም እና ኦቦክና ሜር አሜሪካ ገብቷል። ሌሎች ደግሞ እዚህ ነው ያሉት እና ኖርዌጂያን ደግሞ በተወራው ወሬ ሳይበገሩ እነዛ ደግሞ ገንዘቡ የፈሉትም የኔ ኮንታክት ፐርሰን የሆኑት ሰዎች እንዳሉ ሆኖ እዛ ወሬያቸው እዛው ቀርቶ እኛም ደግሞ ዛሬ አራቱ ልጆች እና ባለቤትም እኔም ኖርዌጂያን ሆነናል።
በጣም
ተሳጥቶናል ማለት ነው። ወንጀለኞችም አይደለንም ማለት ባለም እዛ አለም።
በጣም ጥሩ።
ገና ደግሞ አሜሪካኖች ደግሞ አሜሪካውያን የሆኑ ናቸው። አምስተኛ መጣቸው
እየጨረሱ
ነው ሲሆኑ ነው እዛ።
ኦኬ ኦኬ።
እነዚህ ሁለቱ ልጆች ብቻ ናቸው ጋምቤላ የቀሩትን ስምንቱ ማለት ነው። እነሱ ደግሞ ተዋልዶ አጋብቶ ልጆቹ እዛ ነው ያሉት። እና ስምንቱ ልጆች ተከላላው አለ ማለት ነው።
በጣም
ሲያወራ የነበረው ወያኔ የኔ ልጆች አይደለም ብሎ ሲያወራ የነበረው በሙሉ ተከላላው እንደ ከሸፈበት ነው። ምክንያቱም ዲኤንኤ ተሰርቷል ውሸታም ሆኖ ቀረ ወያኔ እና አካላዊ ሆኖ ቀረ ነፍሰ ገዳይ ሆኖ ቀረ ስለዚህ ሌባ ሆኖ ቀርቷል እዛ ላይ።
በጣም ጥሩ አቶ ኬሎ።
ስለዚህ ደቡብ ሱዳንን የሄድኩበትም ዘመዶችን ለማየት ነው። እነሱ ደግሞ በገንዘብ አታለው ይዞኝ ማይክላቢ መንግስት ደጣ ማይክላቢ ኢትዮጵያ ውስጥ መልሶኝ እስር ቤት አስገቡን እና ሲያስገቡን ወሪያቸው ሽብርተኛ ነው ብሎ ነው እና ሽብር ደግሞ ለሽብር አልፎ ከሁለት አመት በኋላ ሽብርተኛ ያሉትን ራሳቸው ሽብርተኞች ሆኑ። ምክንያቱም ከሱዳን ነው በገንዘብ ሰርቆኛ መጥቶች መንግስት ራሱ የወያኔ መንግስት ራሱ ሽብርተኛ ሆኖ ቀረ። በዛው ከሽብር ደግሞ እንደገና ሲዳናገጥና ፍርድ ቤት ሆኜ የነገርኳቸው ያለው እስከ መጨረሻ ለዘር ሰብጥማ ምትነግሩ ከሆነ እስከ ዓለም አቀፍ ከፍተኛ ፍርድ ቤት የወንጀለኛ ፍርድ ቤት ድረስ ኢንተርናሽናል ክሪሚናል ኮርት እንሄዳለን ብዬ ቁርጥ አድርገ የነዚህ የነገርኳቸው የነዛ ስም ሰዎች ስም ዝርዝር ፍርድ ቤት ወጄ በመገለጽ በመናገር ይህ ሁሉ ደግሞ የነበረው የሽብር ክሱን አወርዶብኝ ሽብርተኛ ደግሞ ሊያስያቸው የፈለጉ ምክንያት የፓርቲው በለለኝበት ጊዜ ነው። ምንም ፓርቲ ሳይኖር የግንቦት ሰባት እያለ የኦኤልኤፍ እያለ እንደገና ደግሞ የጋይንን እያለ እንደገና የጋደን እያለ ሲያወራ ነበር። እኔ ደግሞ እነዚህ ፓርቲዎች በሙሉ የኔ አይደሉም አላውቃቸውም። የነሱ ፓርቲ አባል አይደለሁም። የኔ ፓርቲ ሌላ ቢኖርኝ ሌላ ነው እንጂ ይሄ አይደለም። የነገርኳቸው መጨረሻ ላይ ውድቀት ሆነባቸውና ከዛው ከሁለት አመት በኋላ ከሽብር ነጻ ሲያደርጉን እንደገና መልሰው 241 ሚል ደግሞ ሰጠን። ይሄ ደግሞ የሀገሪቷ የፖለቲካ ግዛትና አንድ መንካት በሚል ነው እንደገና ሁለት አመት እስር ቤት የቆዩትን እና ከዛ መጨረሻ ላይ ይኸው በራሳቸው ጊዜ ሲጨንቁና እንትና ሲያደርጉን እግዚአብሔር ይፈታን ብሎ ወይ ደግሞ የኖርዌይ መንግስት ራስ መልስ መጥቶ ይፈታን ብሎ ያለው መጨረሻ ላይ በእግዚአብሔርና በኖርዌይ መንግስት ተፈታ።
ዶክተር አቶ ኦኬሎ እናመሰግናለን ይሄንን ገለጻ ካደረጉልን። ለምንድን ነው ይሄንን ጭፍጨፋው ያስፈለገው? ለምንድን ነው ወያኔ የአኝዋክን መገደል የፈለገበት ምክንያት ለምንድን ነው? እነዚህን 424 ወንዶች እንዲገደሉ ያደረገበት ምክንያት ምንድን ነው?
ትክክል ነው። አንደኛው ሊገደል የፈለገው ምክንያት አለው። አንደኛው ፖለቲካሊ የነሱ አባል አልነበርኩም። ፖለቲካሊ የወያኔ ያጥቅ አባል ሳልሆን ነው ፕሬዝዳንት የክልሉ ርዕሰ መስተዳድር ወይም ደግሞ ፕሬዝዳንት የሆንኩት። ምክንያቱም በ1992 ዓመተ ምህረት የነበረው ውድድር ሲካሄድ እኔ ወክዬ የነበረው የጋምቤላ ዴሞክራቲክ ኮንግረስ የሚባል ዴሞክራሲያዊ ኮንግረስ የሚባል ነበረ። ጋይዲኮ ይባል በአማርኛ፣ ጋምቤላ ህዝበ ዴሞክራሲያዊ ኮንግረስ የዛ አባል ነበርኩ። ይሄ ደግሞ ፓርቲ ኦፖዚሽን ፓርቲ ነው። በ1992 በተካሄደው ምርጫ ማለት ነው። ኦፖዚሽን ፓርቲ ነው። እና በጋምቤላ የነበረው ደግሞ የኢህአዴግ ደጋፊ ፓርቲ ደግሞ ደጋፊ ፓርቲ ጋድክ የሚባል ነበር፣ ግንባር ነበር ስሙ። እና ስንወዳደር አሸነፍ ነው። በውድድሩ ጊዜ አብልጫው ወንበር አገኘ። አየ 53 ወንበር በክልሉ ውስጥ 38ቱን የጋዲ ከሆነ እና 15 ብቻ የግንባር ሆነ። 15ቱ የአድግ ደጋፊ ሲሆን 38ቱን እኛ ነው ፖዚሽን ሆነ ነው ያሸነፈ። ወያኔ ይሄንን ሁሉ ሲያገኝ አልተቀበለም። ምክንያቱም የራሱ ፓርቲ በጋምቤላ ወድቋል ማለት ነው። ቂም ያዘበለም አላሰጥቅም ማለት ነው። እና ብዙ ውጣ ውረድም ገንዘብ እየከፈለ ከአንድ አምስት ወር በኋላ ወልሞስ ስድስት ወር በኋላ በምርጫው ቦርድም አወጅ ውጤቱ ተገለጸ። ማለት ግንቦት ላይ የነበረው መስከረም ላይ ነው፣ መስከረም 20 ምናምን ላይ ነው ውጤቱ ያሳወቁት። እና ውጤቱ ሲያሳወቁት 38 ወንበር የነበረን ገልብጦ 13 ወንበር አደረገ። የወድቆ 15 ወንበር አገኝቶ ወድቆ የነበረው ግንባር እሱ ደግሞ 40 ወንበር አደረገ። በዚህ መካከል ምንም ማድረግ አልቻለም። እኔ ራሴ የተወዳዳሪ ነበርኩ። ከ13 ወንበሮች ውስጥ ከቀሩት ወንበሮች ሶስቱ ወንበሮች 13 ወንበሮች ከጎክና ከጆር ነበር የተረፈ። የጎክና የጆር ወንበር ሊያነሱ አልቻሉም። ምክንያቱም በዚህ ውስጥም እኔ ጎክ ሆኜ ነው የተወዳደርኩት። እዚህ ላይ ሊያደርጉ ምንም ሊያደርጉ አልቻሉም። የጎክም የጆርም እ 10 ወንበሮች የጆር እንዳለ ነው። እንደገና ደግሞ ከዚህ በዚህ በሌላ ቦታ ደግሞ አንዳንድ ወንበር ከጅከው ከምናምን አገኘ። ከኢታንክ እንደገና ደግሞ አንድ ወንበር ከጅከውና ከታኮቦ አንዳንድ ወንበር ካገኘ፣ ከዛ ደግሞ ከጎንደር ደግሞ አንድ ወንበር ካገኘ እና ሄንን ነው 13 ሊቦና ይቻላል። ስለ ወንበሮቹ እንደፈልጉት ሰዎቹ አሸጋሸጉ እንደፈልጉት አርጎ እና በዚህን ጊዜ እኔን ምክር ቤት አልገባም። ወኪሎ እዚህ ምክር ቤት ላይ ከመጣ ለመጀመሪያ ጉባኤ እና አስሯልን ብሎስ እና የጥሪው ዳብዳቤ ደግሞ የመጀመሪያ ስብሰባ ሊደረግ ጋምቤላ ውስጥ የጥሪው ዳብዳቤ ወደ ጎክ ነው የኔ ላኩ። እኔ ጋምቤላ ከተማ ውስጥ እያለሁ ዳብዳቤ የላኩ ግን ወደ ጎክ ነው። ከዛ በኋላ ደግሞ ኬሎ ደግሞ ከመጣና ካገኘ ብዙ ስብሰባ ላይ ናስሯንም ብሎ ነው። እንደ አጋጣሚ ሁሉ ነገር በእግዚአብሔር እጅ ስለሆነ እኔ ደግሞ ከምርጫ በኋላ ለአዲስ አበባ ዩኒቨርሲቲ ለመግባት ፓብሊክ ሄልት ለመጥራት እኔ ተወዳድሬ ስላለፍኩት በዛን ጊዜ ደግሞ ሳኩባቸውና ወደ አዲስ አበባ መጥቼ ትምህርት ቀጠልኩ። ከሁለት ዓመት በኋላ ብሔረሰቦች መጋጨት ጀመረ ራሱ። ምክንያቱም ምክር ቤት የገቡትን ያሳይመርጡ ነው የገቡት። እርስ በርሳቸው መለካከል ጀመረ እና አኝዋክናን ወር እንዲጋጩ አደረገ። ከመጃንጊር ጋር እንዲጋጩ አደረገ። ብሔረሰቦች ግጭት ካደረገ በኋላ ደግሞ ሁሉም ብሔረሰቦች ወደ መጡበት መወገን ጀመሩት። እዛ ምክር ቤት የሆኑት በሙሉ አኝዋኩ ወደ አኝዋኩ፣ ኖሩ ወደ ኖሩ፣ መጃንጊር ወደ መጃንጊር። ስለዚህ ችግር ሆነባቸው እዛ አካባቢ። መጨረሻ ላይ ያልወደዱትን ኮንግረስ ምክር ቤት እንዲገባ አለፉት። ያልወደዱትን ኮንግረስ ማለት መጀመሪያ ኮንግረስ አባላት ያላስገቡትን ምክር ቤት እንዲገባ አደረጉ። ስብሰባ ደግሞ ጠሩት። ስብሰባ ሲጠሩት የጋምቤላ ምክር ቤት ማድረግ የሚገባ ስብሰባ አዲስ አበባ መጡት። እኔ ደግሞ ዩኒቨርስቲ ነበርኩ። ኦልሞስት ሁሉ ነገር ጨረሸ። ሪቻርድ ሊሰራ ነው የተዘጋጀው ያለ azada mo ukelo da mo ndi gaba bisigit ada rugut kataji ana ukelo sosole magbat halbet bro injon da mo adisaba wonye abel lulu kafloñ sosole di kafla da rugut kam ka gambela timat sosole gaba gen gaba tabare rasachi si gaba go macarasha lay ye nambaru partoj utet albawon mikatum wada ye wogenu silewon wada ye bere sosu silewon wogenu faza lela maraj albaracho ana adis አዲስ አደረጃጀት ለማዋቀር እንዲመጣ ፈለገ እና ኮንግረስ እንዲገባ ሰብሰባ የተካሄደው አዲስ አበባ ማለት አዲስ አበባ ውስጥ ዋፍ ልማት ሚኒስተር ነበር በ1995 ላይ እና ዋፍ ልማት ሰብሰባ ሲደረግ ገባንበት ዛካል አዛ ደሞ ወዲያውኑ ደሞ ፕሬዝዳንት ማን ይሆናል የሚል ነገር ሲጥራት ያደርጉት ከኮንግረስ መሆን አለበት ብሎ ሲያወሩት ኮንግረሶች ደሞ እነን ደሞ እንዲወከል አደረጉ
ኦኬ
እና ያን ጊዜ ነው ፕሬዝዳንት የሆንኩት እና ስራ ፈጣሪው ስመጀመሪያ ገባው ትንይድም ደሞ ጋምቤላ ሲደርስ እነዛ ደሞ በገረሰብ ግጭት ጋር የታያዙትን እስር ቤት ያመጣቸው እኔ ደሞ ያን ጊዜ ፕሬዝዳንት ሆኜ ተቆሚያ ኦፖዚሽን ሆኜ ነው የገባው
ኦኬ ኦኬ እንግዲህ አቶ ኬሎ
የአንድ መጀመሪያ ያው ባውግ የሚያስፈልገው ፖለቲካሊ አልወደዱኝም
ገባኝ
ሁለተኛ ደሞ ምክንያት ሊሆን የሚችለው ደሞ ኢሚዲት ወዲያው ሁለተኛ ኢሚዲት ማኑ ወስ ሊሆን የሚችለው ደሞ በመንገል ላይ ቀዳሜ ለት ነበር ታሳስ 13 የከብታታች እንዳለ ነው እነሱ ያቀኑት ግዲያግም ታሳስ እቅድ አወጥቶት በመስከረም መስከረም 2013 እንደ ፍረንጆች አቀዶት ግዲያው ዲፌንስም ጋምቤላ ውስጥ ጥቅም እንዳለ ሆኖ የዚህ ደግሞ የማስፈጸም ጉዳይ ደግሞ ታይሳ 3 ማኑ ታይሳ 13 2013 ላይ ደግሞ ግዲያን ዲፌንስም የምክንያት የሆነ ኢሚዲት ኮዙ በአዲስ አበባ የተመደቡ ሰዎች ነበሩ የማአራ አራማት አድሚኒስትሬሽን ፎር ሪፉጂ አፌር አዲስ ሳይት እንዲከፈት ነበር ጋምቤላ ውስጥ ምረቱንም ያፈቀደው የማኑ የሰጠው ክልል ምክር ቤት ነው እና ደረስ ማኑ ደቡብ ሱዳኖች ፈኙሩ የነበሩት የርሰበርሳቸው ተጣሉ ለሁለት ቦታ አፋፍሎ አዲስ ሳይት እንዲከፈት ኩዲየር የሚባል ቦታ ምረት ጠየቁ ማለት የአራ አስተዳደር ማለት ምረቱን ፈቀደላቸው 150 ሄክታር ምናምን ነገር ነው ፈቀደላቸው ለዛዲያር እና በሚሩበት ጊዜ እዚህ ላይ ነው እነሱ ወደ ቦታ በሚሩበት ጊዜ እዛ አካባቢ በረት የተላዩ በረት ኖር የኖር በረት ቦታው የድሮ ያኛው ነበር ግን ያኛው ኮች ቦታ ስለቆ አሁን ያ በዛ አካባቢ ኖሮች ናቸው እና በቋንቋ ችግር ምክንያት አንዳንድ ሁኔታዎች ሊኖሩ ስለሚችሉት በሚሩበት ጊዜ ሁሉ ጊዜም ከምክር ቤት የአንድ ሰው ከናተ ጋር መሄድ አለበት ብለን በሰብሰባን ከካብካነ ፍቃዱ ጋር ከነመረቱ ፍቃድ ጋር ወሰነናቸዋል በካቢኔ ማለት እና እዛ ላይ ከተሱ ጋር የሚሄዱ ደግሞ ጋርጎች ጋልዋክ የሚባል አንድ ኑዋር ነበር ቢካቱ የኑዋርኛ ቋንቋ ስለሚችል እሱ ደግሞ የህግ ባለሙያ ነው እና አብሮ ሲሄዱ ዩኒሲአር ሲሄድ ወይ አራት ሲሄድ እንደዚህ ከሱ ጋር እንዲሄድ ምክንያቱ አዳድ ችግሮች ካሉ ሶል ባርጎ ለምክር ቤቱ ሪፖርት እንዲያርግ በዚህም በታይሳት 13 በየጊዜው የሄዱ ያሉት በታይሳት 13 2003 ላይ እንደ ፍረጆች አቆጣጠር በዚህም ቀን ከአዲስ አበባ ይሄ ቡድን የአራ ቡድን ሲመጣ ለምክር ቤቱ ሪፖርት ባላደረገም ይህን ሰብየዱ አብሮ እንዲሄዱም አላደረጉት እና ለብቻቸው መንግቷል ከዳመነ ብረጥዋት ጉዞአቸው ቀጠሉና ቀጣው ወዲያት ይሄዱ ባልታውቁ ሰዎች ስምንቱ እንዳሉ ተገደሉ
ላቋርጦት ለአቶ ኬሎ ላቋርጦት የሰዓት አንዴ ይቅርታ ላቋርጦት ነው የሰዓት ችግር አለብኝ 5 ደቂቃ ነው የቀረኝና ለምንድነው ባጭሩ ለምንድነው ወያኔ ይሄን ጭፍጨፋ አካሄደው ለምን ምን ይጠቅመዋል የመሬት ስለሚፈልግ ነው ወይስ ምንድነው ባጭሩ
ገና እየደረስኩበት ነው
5 ደቂቃ ነች አለችኝ 5 ደቂቃ ነች አለችኝ አሁን ፕሮግራሙ ሊያልቅ ነው
ባጭር አርጉልኝ
አምስት ቀይ ወን ምንም ይሆን
ወና
የኢሚዲየት ኮዙ ይሄን ነው ሰዎቹ ባልታውቁ ሰዎች መንገድ ላይ ሲገደሉ
ኦኬ
ሲገደሉ አኝዋክ ነው ብሎ ነው
ኦኬ
መልሶ አኝዋክ ቁጭ በገላ ከተማ ውስጥ ቢጠመጭ ያደረጉት ቅዳሜ ላይ
ኦኬ
ሰብዮ ሳጣሩ ሳያውቁት ገዳዩ ሳይታወቅ ገዳዩ ማን እንደሆነ ሳይታወቅ ይሄንኑ ሰዎች በሞቶበት ጊዜ ስምንቱ ሰዎች ሲሞቱ ከዛው ከመንገድ ተመልሶ ከ35 ኪሎ ሜትር ውጪ ተመልሶ ገምቤላ ከተማ ውስጥ ያለው ነው በዛው ኢለት ነው ሰዎች እንዲጠፋቸው እንዲገደሉ ያደረገው ይሄ ደግሞ ኢሚዲየት ኮዝ ነው ኢሚዲየት ኮዝ ይሄን ነው ማለት በዛው አጋጣሚ ያለ ምንም ምርመራ ውጤት ወይ ደግሞ ኢንቨስቲጌሽን ሳይደረግ አኝዋክ ነው ብሎ አኝዋክ በሆኑ ሳይለዩ በዛ አካባቢ መንገድ ላይ ደግሞ ባይታን መጃ መንገድ ደግሞ ኑዋርም አለ ኡፑዎ አለ ኡሞ አለ ማው አለ ኡሮሞም አለ ከዛ ደግሞ ኤስፒኤል ነበረ እነዚህ ሁሉ ሳጣራና አኝዋክ መሆኑ ሳያረጋግጥ ወይ ደግሞ ሌላ ብሔረሰብ መሆኑ ሳያረጋግጥ አኝዋክ ብሎ ነው እንደገና መጥቶ እየገደለ
ኦኬ ኦኬ ላቋርጦት አሁንም ላቋርጦ አሁንም ላቋርጦት አትወከሉ
አንድ ኤ ነው
አይ ኦኬ
እኛ ምክንያት ደግሞ አንደርግራውንድ ማለት the underground cause for the killing of Banyuan is the oil የነዳጅ ቢሎ ነው
ኦኬ ኦኬ
የነበረው ነዳጅ በዛው በማይክላቪ መንግስት እቅድ ያወጣ ነበር በነዳጁ ምክንያት አኝዋኩ እንዲጨፈጭ ማርጓል ምክንያቱም ከማሌዥያና ከቻይና ጋር ድርድር ያደረጉ አግሪመንት ውስጥ ነበሩ ይሄ ደግሞ ለክልሉ አልነገረም እኔ ደግሞ ያለው እዛ አካባቢ እየተሰሩት ሌላ ተቃውሞ ሊያጋጥማቸው ስለሚችል ምክንያቱም ሁሉ ደግሞ ሊደረግ የሚችለው ምናልባት ኦኬሎ ክልል ላይ ይደረግ ብለው ሊናገር ስለሚችል ስለማይፈልጉ ይሄ ደግሞ እንደዚህ ያደረጉትን መጀመሪያ መገደል የሚገባቸው ለይቶ አስቀምጦ እኛኛው እንዲገደሉ ነዳጁን ሳይወጣ ከክልሉ መገደል የሚገባቸው ግን አጣርቶ እንዲገደል ይሄ ነው
በጣም ጥሩ
ዋናው አንደርግራውንድ ኮዙ ይሄ ነው
በጣም ጥሩ
ኮዙ ግን የነ ቢንያም አሊ መንገድ ላይ መሞት ነው
በጣም ጥሩ ኦኬ እንደሱ ከሆነ በሁለት ቃል በሁለት ደቂቃ ይመልሱልኝ እንደዚህ ከሆነ የናባይ ጸሐዬ እነ ገብረአብ ባርናባስ ወዘተ የመሳሰሉት ሰዎች በህዝብ ጭፍጨፋ ይጠየቃሉ ማለት ነው አይደለም ወደፊት
በጣም ከዶ
እርሶ ይሄንን ማስረጃ ማቅረብ ይችላሉ እርሶ ምስክር ሆነው መስራት ይችላሉ
ማቅረብ ሳይሆን ይኸውልህ የማስረጃ ማቅረብ የሚያቀርበው ኦኬ አይደለም ዛሬ
ኦኬ
አስረጃ የሚያቀርቡ እነን ሳለውን እንደዚህ የተገኙት ባለመቀበል በተደረገው የምርመራ ውጤት መሰረት
በጣም ጥሩ
ማን ነው ኢንቨስቲጌሽን ያደረገው ዩማን ራይት ዎች ነው
በጣም ጥሩ
ዩማን ራይት ዎች ነው
ስለ
ኢንተርናሽናል ክሪሚናል ኮርት ነው ዩኤን ዩማን ራይት አይ ኮሚሽን እነዚህ በኔ አይደለም ዛሬ
አይ
እኔ ግን ነዛ ሰዎች ሲገደሉት አባስ አይ ሁሉ ሲሰራ ሌላ ሁሉ ሲሰራ በአለም መቀብ ደረጃ ምርመራ የተካሄደው የ16 አመት በኋላ ነው ውጤቱ ሊወጣ የቻለው
ኦኬ
ኦኬ ነው ወንጀለኛ ነው ያሉ የዋሹ ራሳቸው ነገሩ ሲጣራ መጨረሻ ላይ የዩማን ራይትስ ዎች ምስክሮች ራሳቸው የሚያውቃሉ ኦኬ አይደለም ዛሬ ነው
ኦኬ ስለዚህ
እነዚህ ወንጀለኞች ናቸው
ስለዚህ እነዚህ ወንጀለኞች ፍርዳቸውን የሚጠብቁበት ጊዜ ሩቅ አይደለም ነው የሚሉት
ያወጡት የተሰበሰቡት አንዋኩ ጅደሙ እንዲገደሉ ያደረጉት እነሱ ናቸው።
ኦኬ። በጣም
እዚህ እና ባጻይ እና መለስ ዜናዊ እና አዲሱ ለገሰ ነበር ከሰሙን ሳምወረን ሳጣን እና ገብረአብ ባናባት እና ኡመቱ በሙሉ እና ባዱ ለገመረ ሌሎች መሳሰል በሙሉ በወንጀል የሚጠየቁ ናቸው። ዝርዝራቸው ደግሞ በ 23 2010 ላይ በአለም መቀብ በሙሉ ወጥቷል።
በጣም
በእጃቸው ወረቀት ይያል ነው አሁን ዛሬ ሽንታቸው ገጥሮ የቢዋሹ ምክራ ስለዚህ የፈረመው ነው አይደለው
በጣም ጥሩ
ግን እንዴ በራመር አርጎኛል ተመርልዬ በነሱ ትዛዝ ነፃ ወጥቻል ይየለም
በጣም ጥሩ አቶ
ወመቱ በሙሉ
አቶ
እነሱ ወንጀል ነው
አቶ ኦኬሎ
ከፍተኛ ወንጀል የሚጠየቁ ናቸው እኔ ደሞ ራሴ እዚህም ሳለውን አንተ በጠየቁ መሰረት ሳይሆን በሚታደርገኝ ኢንተርቪው ሳይሆን ጋምቤላ ኦን ማኖስ ኢትዮጵያ ውስጥ ሰርቤት ሆኘ ፍርድ ቤት ሆኘ ነው የነገርኩት። እነዚህ ጋር ዓለም አቀፍ ፍርድ ቤት ኢንተርናሽናል ክሪሚናል ኮርት ገብተን እዛ ውስጥ ለዚሁ ምስጥር ምት ያስራችን
Okay. በጣም አመሰግናለሁ አቶ ኬሎ እጅግ አመሰግናለሁ አቶ ኬሎ
አዲስ ነገር የለም ስለዚህ ወንጀል ልጅታችሁ
በጣም
ማስረጃ የነሱ ማስረጃ አለ ማስረጃ የሚገኘው ዩኒት ማኖር ጄኖሳይድ ዎች እንጂ ዩማን ራይት ዎች እንጂ ዩኤን ዩማን ራይት ና ኢንተርናሽናል ክሪሚናል ኮርት እንጂ ነው
በጣም አመሰግናለሁ አቶ ኬሎ እጅግ በጣም አመሰግናለሁ እንግዲህ ወደፊት ደግሞ ሰፋ ያለ ጊዜ ወስደን የበለጠ ማብራሪያ እንደሚሰጡን ባለሙሉ ተስፋ ነን ተናስት ልንጌታ እጅግ በጣም አመሰግናለሁ በጣም ጥሩ በጣም ጥሩ ተናስትልኝ
አዎ
ተናስትልኝ የዛሬው ፕሮግራማችን በዚህ ይጠናቀቃል ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ እኔና መብራቱ ተናስተልኝ እንላችኋለን እስከ ሳምንት መልካም ሳምንት አረለም ለመብራቱ
መልካም ሳምንት የሳምንት ሰው ይበለን
ይበለን
Así zumba, papá.